በአምስቱ ቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በአምስቱ ቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በጣሊያን የወረራ ዘመን ኢትዮጵያ ሰንደቅ ዓላማዋ ከተጣፈ ለዓላዊነቷ ከተደፈረ 5 ዓመታት በኋላ ነጻነቷን ያስመሰከረችው የዛሬ 75 ዓመት በዛሬው ዕለት ነበር። ሚያዝያ 27 ቀን 1933 ዓመተ ምህረት ከሰዓት በኋላ በ11 ሰዓት ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ በአርበኞች ብርታትና መስዋዕትነት የጣሊያንን ባንዲራ ወርደው የኢትዮጵያን ሰንደቅ ዓላማ በታላቁ ቤተ መንግሥት ሰቀሉ። የሚያዝያ 27 ንጉሠ ነገሥቱ አዲስ አበባ ገብቶ ሰንደቅ ዓላማ መስቀል ታሪካዊ ምጽአትም ነበረው። ከዚያን ጊዜ 5 ዓመታት አስቀድሞ ሚያዝያ 27 1928 ዓመተ ምህረት በዚያው ቀን ወደ ኢትዮጵያ የዘመተው የጣሊያኑ ጦር አዛዥ ጀነራል ባዶሊዮ አዲስ አበባ ገብቶ በታላቁ ቤተ መንግሥት የኢጣሊያን ባንዲራ የሰቀለበት ነበር። ጣሊያን ከአድዋ ሽንፈቷ 40 ዓመታት በኋላ በዘመናዊ የጦር መሳሪያና ወታደራዊ ኃይል ይበልጥ ደርጅታ ኢትዮጵያን ከሶስት አቅጣጫዎች ወረረች። ከአድዋው ዘመቻ ያልተሻለ የጦር ትጥቅ የነበራት ኢትዮጵያም የኢጣሊያን ጦር ለ8 ወራት በጽናት ተዋጋች። የጊዜዎቹ ኃያላን እንግሊዝና ፈረንሳይ የጦር መሳሪያ በግዢ እንዳታገኝ ለጣሊያን ተደርበው ስላሴሩባት ኢትዮጵያ ብቻዋን ጦርነቱን በመጋፈጧ ድል ማግኘት አልተቻላትም። የየግንባሮቹ የኢትዮጵያ የጦር አዛዦች ብዙዎቹ ሞተው ሰራዊቱም በመርዝ ጋዝና በአይሮፕላን ቦምብ ተደብድቦ ያለቀው አልቆ የቀረው ቀርቶ ጣሊያን ጊዜያዊ ድል አግኝታ አብይ ከተሞችን ብትቆጣጠርም ኢትዮጵያውያን ጀግኖች በገጠሩ ክፍል እምቢ ለነጻነቴ እምቢ ለሀገሬ ብለው የሽምቅ ውጊያ ጀመሩ። ንጉሠ ነገሥቱም ስደት ሄደው በጊዜው ለነበረው የመንግሥታቱ ማኅበር ሊግ ኦፍ ኔሽን አቤቱታ አቀረቡ። የሚሰማቸው ግን አላገኙም። አርበኞች ግን ከቀን ወደ ቀን ድል እየተቀዳጁ የጣሊያኑን ወታደሮች መፈናፈኛ መግቢያ መውጫ አሳጧቸው። ከጣሊያን ወታደሮች ይማርኳቸው በነበሩ መሳሪያዎች ራሳቸውን እያደራጁ አብዛኛውን የገጠር ክፍል ተቆጣጠሩ። የሁለተኛው ዓለም ጦርነት ሲቀሰቀስ ጣሊያን የናዚ ጀርመን አጋር ሆነች። ያን ጊዜ እንግሊዞች የጣሊያን ጠላት ሆነው ኢትዮጵያን መደገፍ ጀመሩ። ስለዚህም ወታደራዊ ድጋፍ ሰጥተው ቀዳማዊ ኃይለ ሥላሴ ወደ ኢትዮጵያ እንዲገቡ ረዷቸው። በጀነራል ካኒንግሃም የሚመራው የእንግሊዝ ጦር ከኬንያ ተነስቶ ከደቡብ አቅጣጫ ወደ መሃል ኢትዮጵያ ሲገሰግስ፣ በጀነራል ፕላንት የሚመራው ጦር ከሱዳን ተነስቶ ወደ አስመራ፣ ከዚያም ከሰሜን አቅጣጫ ወደ መሃል ኢትዮጵያ ተንቀሳቀሰ። በቀዳማዊ ኃይለ ሥላሴ የሚመራውና የአርበኞችና የእንግሊዝ አማካሪዎች በሚገኙበት ጌዲዮን ተብሎ የተሰየመው ጦር ከሱዳን ተነስቶ በኦሜድላ አልፎ በጎጃም በኩል ወደ መሃል አገር ገሰገሰ። በመካከለኛው ኢትዮጵያ አርበኞች በጣሊያን ወታደሮች ላይ ጥቃታቸውን አፋፋሙ። ጣሊያኖች ክፉኛ ተሸነፉ። በየቦታው ድል የመሆናቸው ዜና ናኘ። ዘመቻው ከተጀመረ 2 ወራት ሳይሞላው ጣሊያኖች አዲስ አበባ ለቀው ፈረጠጡ። ንጉሠ ነገሥቱ ከ75 ዓመታት በፊት በዛሬዋ ዕለት በአዲስ አበባ ታላቁ ቤተ መንግሥት የኢትዮጵያን ሰንደቅ ዓላማ ሰቀሉ። በአርበኞች ታላቅ ተጋድሎ ኢትዮጵያ በዓለም ፊት በልጆቿ መስዋዕትነትና የደም ማህተም ነጻነቷን አጸናች። ልክ የዛሬ 75 ዓመት በዛሬው ዕለት ከሸገር ድረገጽ የተወሰደ
እንደምን አረፈዳችሁ የተከበራችሁ አድማጮቻችን። በመግቢያችን እንደሰማነው ያለፈው ሙሴ ተከበረውን 75ኛው አመት የአርበኞች በዓል በማስመልከት መግቢያ ነበር ያሰማነው።
እንግዲህ የተለያዩ እንግዶችን ይዘንላችሁ ቀርበናል። እነዚህን እንግዶች ትንሽ ከጥቂት ደቂቃ በኋላ ወይም ከጄሪ መግቢያ በኋላ እናስተዋውቃችኋለን።
አዲንና ሰሞሆን በሸንቆጣ ያለው ተጻፈው ሰው የሆነ ፖለቲከኛ በትንሹ ቢያንስ አንድ ቀን ሶስት ነገር ራሱን ይጠይቃል። አንደኛ የምሰራው ስራ ምንድነው? ሁለተኛ ጠገብ ያለው አለቆቼ የሚሰሩት ስራ ልክ ነው? ሶስተኛ ህዝባችን ከኔ ስራና ካለቆቼ ስራ እየጠበቀ ያለው ምንድነው ይላል። ሆኖም ባሪን ውስጥ ያለው ፖለቲከኞች እንኳን ሶስት ጥያቄ አንድም ጥያቄ አይጠይቁም። ጠይቀውም አያውቁም፣ መጠየቅም አይፈልጉም። እነሱ የሚጠይቁት አንድ ነገር ብቻ ነው፣ እንዴት ሆዴ መሙላት ይችላል? አለቆቼ ተበሳጭተው ከስራ እንዳያባሩኝ፣ ሆዴ እንዳይጎድል አለቆቼ እንዴት ማስደሰት ይችላል? በቃ ይሄ ነው ባዲን ኮን። ከዚህ በላይ አትሄድ ሚሊዮን አማራጭ ከመረጥ ከደመሰስ ብትባል አማራ ላይ ዘር ማጥፋት ሲጣጣፍ ብታይ ምንም የሚያስጨንቅ ህሊናም የለህም። ለምን ብለህም አትጠይቅም፣ ወን የለህም። ባዲን ኮን ሆድስ ካልጎደለ ድረስ ሁሉ ነገር ትክክል ነው የሚታየው። ስለሆነ ባዲንና ሰሞን የሚለያዩ አንድ ሰው ገና የባዲን ፎርም ሲሞላ ነው። ከአራትና ከሶስት አመት በፊት እንዲሆነ በሺ የሚቆጠሩ ከጉራ ፈርዳ የተባረሩ አማሮች አዲስ አበባ ውስጥ በየመንገዱ ተበተኑ። ጥቂት ነገር እንዲረዱ አንዳንድ የረሃ ማሰባሰቢያ ፕሮግራሞችን አዘጋጅተን መንቀሳቀስ ጀመርን። ከዚህም ባዲኖች እንቅስቃሴያችንን ከፖለቲካ ጋር አገናኙት። ከፖለቲካ ግንኙነት እንደሌለው አጥብቀን ገለጽን። እኛን ለማሳረፍ ሞከሩ። ሆኖም እርዳታ ማሰባሰብ ማቆም አልቻልንም። ወገን እየጠፋ ሌላ ማድረግ ባንችል በአቅም መርዳት አለብን። ስለሆነም ሰዎችን ለመርዳት ሙከራ ማድረጋችንን ቀጠልን። በክርስቶስ ስም እምነት ለመናገር እንቅስቃሴን ከፖለቲካ ጋር ምንም ግንኙነት እንዳልነበረው ደጋግመን አስረዳን። ከዚያም በኋላ ባዲኖቹ ምን ቢያደርጉ ጥሩ፣ ከቤት ተፈናቅለው በጎዳና የተበተኑት ህዝብ ማሳረፍና መዋሸት ጀመሩ። ነግረናቸዋል አዳታ ከነኝ ሰዎች እንዳትቀበል፣ እነሱ ተቃዋሚዎች ናቸው። መንግስት ከተቃዋሚ ራይ የተቀበለ ሰው መልሶ አያሰፍርም፣ አይረዳም። እኛም አሁንም አናሰፍራችሁም፣ መንግስትም አይረዳችሁም። መንግስት ግን የሚረዳችሁ ከነኝ ሰዎች ከተቃዋሚዎች እርዳታ ካልተቀበላችሁ ነው እያሉ ማስፈራራት ጀመሩ። እናም እንዲህ ያደረጉ ዋስቶ ሲያበቁ ተፈናቃዮቹን እንኳን ይረዳቸው ሚኖሾሻ በሚባል እጅግ ሩቅ ጫካ የሆነ ወረዳ ውስጥ ወስደው በተናቸው እንዲራቡ እንዲሞቱ ወባ እንዲጨርሳቸው። በዚህ ወረዳ ውስጥ እንኳን ምግብ ይኖር የበሰለ በቆሎ አልነበረም። እናም ብዙ በረሃብ ሞቱ። ህፃናት ወዲያ በወባ ሞቱ። አንዳንድ ጉልበት ያላቸው ሰዎች ጠፉ፣ ከወረዳው አመለጡ። በጣም የሚዘገነው ደግሞ ከሚኖሾሻ ወረዳ ሰዎች እንዳያመልጡ ጠባቂ ሆነው ተመድበው ቆሙ ባዲኖች ነበሩ። ከወረዳው ጠፍቶ የሚወጡ ሰዎች እንዳብራሩልን ሊያመልጡ ሲሞክሩ በጥይት የተገደሉ ሰዎች ሞልተዋል። ይህን የፈጸመው ባዲኖች ናቸው ይላሉ። ይህ ሁሉ የሚደረገው ከሰውነት ተጠይቅ በተጣሉ ባዲኖች ነው። አማራ ላይ የዘር ማጥፋት ሲከናወን በፊታውራነት የሚመራው ባዲን ነው የሚባለው አማራን ወክላለሁ የሚለው ድርጅት ባዲንና ሰሞን መቼም ተገናኝተው አያውቁም። አሁንም ደግሞ ህዝቡ በረሃብ እያለቀ እነሱ ይዝናናሉ፣ ይጨፍራሉ፣ ስለ 11% ድግስ ይነጋገራሉ። ብዙ ሚሊዮኖች ብር ለምናምንት ድግስ ያባክናሉ። እንዲህ አይነት ምንም ህሊናና ወን የሌላቸው ፍጥሮች እንዴት ተጠራርተው ሊሰባሰቡ እንደቻሉ አስገራሚ ነው። ወይንም ደግሞ ህዋት በምን ጥበብ እንዲህ አይነትን እምነተቢስ ሰዎችን በባትሪ ፈልጎ እንዳገኛቸው ያስደንቃል። ህሊና ወኔ ሰው ከነኚህ ሰዎች መሃል ቢገባ በሶስተኛው ቀን ጨርቁን ጥሎ ይሄዳል። ወይ ደግሞ አምስቱን አለቆችን ገሉ ራሱን ያጠፋል። ፕሮፌሰር ሰባስኪ የተባለ የጣሊያን ታሪክ ጸሐፊ ስለ ኢትዮጵያ ሲጽፍ እንዲብሏል፣ ከሀበሻ ማህበረሰብ ውስጥ ጽንፈኛ ባህሪ አለ። ይሄውም ፍጹም የሆነ ጀግንነትና ፍጹም የሆነ አድርባይነት ነው ይላል። እውነት ነው። ሀበሻ በትክክል ገልጾታል። ፍጹም ጀግና ወይም ፍጹም አድርባይ በደንብ ያለበት ማህበረሰብ ነው። ሰው ፍጹም አድርባይ ሲሆን ከሰውነት ተጠያቂነት ይወጣል። ባዲኖች ማለት ይህ ናቸው። ሰውነትና ባዲን ተገናኝተው አያውቁ። እንደ ሰው ራሳቸውን ሆኖ ለመቆም ብቃትም የላቸውም። ወንድም ህሊና የላቸውም። ሆዳቸው ህሊናቸው ወኔያቸው ቆሞበታል። እንዲህ ሲሆን ሰው ከሰውነት ይነጠላል። ባዲኖች ከሰውነት ተነጥለዋል። መላውን አማራ አይወክሉም። አማራም ባዲንን አይወክልም። መልካም ቆይታ መልካም ውሎ እንላለን።
ጄሪ ይሄንን ለመጻፍ ዛሬ በዚህ አርስት ላይ ለመጻፍ ምንድነው የገፋፋሽ?
እንግዲህ ዛሬ ሄነርስ እንድናነሳ የገፋፋን ነገር መካከላችን እንግዶች አሉ። ትልልቅ እንግዶች አሉ። እነኚህ እንግዶች እንግዲህ አማራውን ወክለው አማራው ላይ የደረሰውን የዘር ማጥፋት ግፍ ምን እንደሚመስል ለአድማጮቻችን ለማሳየት ስቱዲዮአችን መጥተዋል።
የኢትዮጵያ ድምጽ ሬዲዮ ሁልጊዜ እንደሚያደርገው ኢትዮጵያ ውስጥ የሚደረገውን ማንኛውንም በደልና ጭቆና ለህዝብ የማወቅ መብት አለው ብሎ ስለሚያምን ሬዲዮኑ የማሳወቅ ኃላፊነት አለበት። በዚህ ምክንያት በዛሬው ዕለት ወደድነውም ጠላነውም አማረንም አላማረንም ጆሮአችንን ከበደንም አልከበደንም እውነቱን ማውጣቱን ስለምንፈልግ ያለውን ሀቅ ለህዝብ ለማሳወቅ ሁለት እንግዳዎች ጋብዘናል። አንደኛው ከወልቃይ ጠገዴ ተወካይ ናቸው። ስሙዎትን ራስዎ ቢያስተዋውቁ ጌታዬ።
እኔ በቅድሚያ አመሰግናለሁ። አበራታ ላይ ይባላል። ይቅርታ።
ኦኬ።
አበራታ ላይ ይባላል። አሁን በወልቃይት ነው የምናገረው። እዚህ ስዊድን ሀገር የምገኝ ኢትዮጵያዊ ወልቃይቴ ነኝ።
ኦኬ። በጣም ጥሩ። ከሳቸው ጋርም ሰፋ ያለ ውይይት እናደርጋለን። ሌላው እንግዳችን ደግሞ ወጣት ሲሆን ከአገሩ ከወጣ አንድ ሳምንት ገደማ ነው። በተለያዩ የኢትዮጵያ ጥያቄዎች ላይ በተለይም ጋዜጠኛ ነው። በተለይም በወልቃይት ጠገዴ በአማራው አካባቢ በአጠቃላይ በኢትዮጵያ ያሉትን ጥናቶች የሰራ ለብዙ አመታት ጥናት የሰራና ይሄንን ጥናቱን ሪፖርት ለማቅረብም የተዘጋጀ ነው። በዛሬው ዕለት ያያቸውን በእውነት ፋክት ናቸው የሚላቸውን ለህዝብ ሊያቀርብልን ተዘጋጅቷል። እሱንም እናስተዋውቃቸው። ማልበል ወንድሜ
ሙልቀን ተስፋው ባላለው ጋዜጠኛ ነኝ። ከአዲስ አበባ የመጣሁት እዚህ ለስራ ነው። ባለፈው ሳምንት ነው የመጣሁት። ስለዚህ ይሆና አንዳንድ ነገሮችን እንግዲህ የምንችለውን ያክል አብረን እናወራለን።
ብዙ ነገሮች እንደገባኝ ከሆነ ብዙ ነገሮችን በጥልቅ ታውቃለህ። ስለ እያንዳንዱ አካባቢ የተደረገውን የደረሰውን በተለይ በወልቃይት ጠገዴ በአማራው አካባቢ የተደረገውን ጭፍጨፋ በፋክት በፎቶ በፊልም በምን በምን ከነምኑ ከነስሙ ከነምኑ ታውቃለህ።
በእርግጠኝነት ያ ከእያንዳንዷን የኢትዮጵያ አካባቢ ዙሪያ ይቻታለሁ። እያንዳንዷን ማለት ነው በወረዳ ደረጃና በየወረዳውም በየቀበሌውም ሳይቀር በተለይ አማራን ህዝብ በተመለከተ የደረሱ ጭፍጨፋዎችን በደንብ በስምና በማስረጃ አቃቸዋለሁ። ሆኖም ጊዜ በሚፈቅድልንና በምንችለው መጠን እንወያያለን።
አድማጮቻችን፣ እነዚህን እንግዶቻችን ይዘንላችሁ የምንቀርበው ከዜናው ፕሮግራማችን በኋላ ነው። ወደ 5:15 ላይ እነሱን ይዘንላችሁ እንቀርባለን። ከዚያ ቀደም ብሎ ግን እንዲሁ በአሁኑ ጊዜ ስዊድን ውስጥ በስዊድን አየር ላይ ማለት ይቻላል የጥቁር ጥላ አንዣቧል። በወንድምና እህቶቻችን የመኖሪያ ፈቃድ በሌላቸው ወንድሞቻችንና እህቶቻችን ላይ አንጃቧል። ይሄን በተመለከተ ደግሞ ፍቃድ ከሌላቸው ስደተኞች ተወካዮች ጋራ ውይይት እናደርጋለን። ለምንድን ነው እነዚህ ስደተኞች ፍቃድ የሌላቸው ስደተኞች ሰላማዊ ሰልፍ ሲወጡ ሌላው ኢትዮጵያዊ የማያግዛቸው ለምንድን ነው? ለኔ ብዙ መልስ ያጣሁለት ጥያቄ ቢኖር ይሄ ነው። ኢትዮጵያኖች በበረሃ ሞቱ ሲባል እያለ ኢትዮጵያው ሲወጣ ይቻላል። ይሄ እነዚህም ሰዎች እኮ የዛ አንድ ክፍል ናቸው።
አንድ ክፍል ያውም ያንንም ነገር አመለጠው ይመጣ
በህይወት ይያለ ለምን አንረዳዳም? ለምንድን ነው ስንሞት ኡቁ እየተባለ ምንላቀሰው? ይሄንን እስቲ እነሱም እንዲያስረዱን እንሞክራለን ጠይቃቸዋለን። ምክንያቱም ባለፈው ባልሳሳት ሐሙስ ነው አርብ ነው ሰላማዊ ሰልፍ ነበር
አርብ
ለታ። እዛ ሰላማዊ ሰልፍ ላይ ከክፍለ ሀገር ሁሉ የመጡ ፍቃድ የሌላቸው ስደተኞች ልጆቻቸውን ይዘው የመጡ
አይቻለሁ እዚህ ያሉ ፍቃድ የሌላቸው ኢትዮጵያኖች እንዳሉ ማቃሉ እኔ ራሴ ማቃቸው አሉ ግን እዛ ሰልፍ ላይ አልተገኙ ምንድነው ችግራችን ለምንድነው ችግራችንን ወጥተን ማሳወቅ ማንፈልገው ለምንድነው ምንም ሳንዘራ ምንም ሳናጭድ ምንም ሳንወቅት እንጀራ ጋግረን ለመብላት የምንፈልገው ለምንድነው ይሄንን በተመለከተ እንግዲህ ስደተኞቹን ተወካዮች እናቀርብላችኋለን በተጨማሪም የበረከት ተወዳጇ ሳምንታዊው
የጨዋታ ፕሮግራም
የጨዋታ ክፍለ ጊዜያችን ትኖራለች ግሩምም በተወሰነው ሰዓቱ ላይ 5 ሰዓት ላይ የሳምንቱን ዜናዎች ይቀርብ ይዞላችሁ ይቀርባል እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትሆኑ ተስፋ በማድረግ በተለመደው ሙዚቃ ፕሮግራም ወይንም በጣም ባለው ግሩም ጀባብ የሚለው ሙዚቃ ፕሮግራማችን እንጀምራለን እስከ 6 ሰዓት ድረስ ከኛ ጋር እንድትሆኑ እየጋበዝናችሁ በዚህ አጋጣሚ ይሄንን ሬዲዮ በቀጥታ በአለም ዙሪያ ያሉ ኢትዮጵያኖች እንዲያዳምጡት በተደጋጋሚ አሁንም እንነግረዋለን እንናገረዋለን በጉግል ውስጥ ገብታችሁ ራዲዮ ሲድባስት ኦንላይን ብትሉ ደግሞ አለው ጉግል ውስጥ ገብታችሁ ራዲዮ ሲድባስት ወይም ራዲዮ ሲድቬስት ስዊድን ላሉት ሲድባስትን ብትሉ በቀጥታ ይመጣል እና ኦንላይን የምትሉ ብትጫኑ በቀጥታ ሬዲዮኑን በአለም ዙሪያ የኢትዮጵያን አላውቅም እንዳልዋሽ ስለ ኢትዮጵያ ስለማላው መስመሩ እንዴት እንደሚሰራ አላውቅም እና በሌላው ዓለም ግን በቀጥታ ማዳመጥ ትችላላችሁ እዚህም ያላችሁ ኢትዮጵያኖች ስራም ላይ ሆናችሁ የትም ሆናችሁ መከታተል ትችላላችሁ መልካም ቆይታ እንመኝላችኋለን አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮን በቀጥታ ለመከታተል ለምትፈልጉ ጉግል ውስጥ ገብታችሁ ራዲዮ ሲድቫስት ወይም ራዲዮ ሲድቬስት ኦንላይን ብትሉ በቀጥታ ሬዲዮውን ከየትም የዓለም አቅጣጫ ማዳመጥ ትችላላችሁ። ስልክ ቁጥራችን 0819100 ነው። አሁን ከዚህ በመቀጠል እንግዲህ የፍቃድ የሌላቸው ኢትዮጵያውያን ስደተኞችን በተመለከተ የማህበሩን ተወካዮች ጋብዘናል። እናስተዋውቃችሁ ለመጀመሪያ ያህል
ከኢትዮጵያ ስደተኞች ማህበር በስዊድን ኤፍሬም አኬሉ ሊቀመንበር።
እኔም ከስዊድን የስደተኞች ማህበር ሳምሶን አበራ የኢንፎርሜሽንና የዌብሳይት ክፍል
ተላላፊ። ኦኬ እንግዲህ ሁለት እንግዳዎች ይዘንላችሁ ቀርበናል። ከነዚህ ወንድሞቻችን ጋር ማህበራችሁ ሴት ስራ አመራር ውስጥ ያለው
አሎኒም የሪዶ ባልደረባምቦ
አንቺም ስምሽን አስተዋውቂያ?
እኔም ሳምፐር ዘገየ ባል
ሳምፐር ዘገየ ምክትል ሊቀመንበር የሬዲዮናችንም ደግሞ ዋና ምክትል። እንግዲህ እነዚህን እንግዶች ይዘናል። ከነሱ ጋር ውይይት እናደርገው የፍቃድን ጉዳይ በተመለከተ ነው። ያለው ችግር ምንድነው? እስቲ ችግሩን ከናንተዋፍ እንስማው። ምንድነው ባሁኑ ጊዜ አንጃባል የሚባለው ችግር?
አዎ እንግዲህ አሁን እንደሚታወቀው በጁን 1 ላይ ተግባራዊ የሚሆን ህግ አለ የሚወጣ። ያ ህግ እንግዲህ የሚለው ጠቅላላ ማንኛውም ፍቃድ የሌለው በስዊድን ውስጥ የሚገኝ የማንኛውም ሀገር ዜጋ እንዲወጣ ነው የሚፈልጉት። ይሄ እንግዲህ በመጀመሪያ ያው ሳንቲም የምትሰጥበት የኢካ ኩርት አለች፣ እሷን መቀበል ነው። ሁለተኛ ነገር መታወቂያ መውሰድ ነው። ሶስተኛ ነገር በየክፍለ ሀገሩ ያሉ በኢሚግሬሽን ቤት ውስጥ የሚኖሩ ከቤት የሚወጡበት ሁኔታ ነው ያለው።
ኦኬ ይሄ ከጁን 1 ለምንድን ነው እዚህ ደረጃ ላይ ደረሱት?
እንግዲህ ያው አልተቀበልነውም ከዛችሁን ያው ወደ ሀገራችሁ መመለስ ትችላላችሁ ነው። እንግዲህ ያው መንግስት ከመንግስት ጋር የሚያደርገው ዲፕሎማሲ ነገሮች ይኖራሉ። ስለዚህ እኛም ኢትዮጵያውያንም በዚህ ሁኔታ በዚህ ችግር ውስጥ ያለን በርግጠኝነት ያው ስጋን ለአንበሳ ወይ ለጅብ እንደመስጠት ነው የሚቆጥረው።
ሰላማዊ ሰልፍ አርጋችሁ ነበር? በዛ ሰላማዊ ሰልፍ ላይ እጄ ተገኝቻለሁ። ከውጭ የመጡ ብዙ ፍቃድ የሌላቸው ኢትዮጵያን ወንድሞችና እህቶች አይቻለሁ። ጋሪ የገፉ ልጆቻቸውን ይዘው አይቻለሁ። እዚህ ስቶክሆልም ደግሞ እዚህ ያለንበት ከተማ ውስጥ ደግሞ ብዙ ኢትዮጵያኖች አቃለሁ ፍቃድ የሌላቸው ግን በቦታው ድርሽ አላሉ። ምንድነው ልዩነታችሁ? እናንተና በአደባባይ ወጣችሁ ምትጮሁትና ቤታችሁ ቁጭ ብለው ምንም ነገር የማያደርጉት አላችሁ ማለት ነው? መጠባበቂያ ሌላ መንገድ ወይም ደግሞ አገራቸው ለመመለስ ተዘጋጅቷል? ምንድነው?
አዎ እንግዲህ ይሄንን በሁለት ነገር ነው መንካፍለው። በመጀመሪያ ደረጃ ከሀገሩ ላይ በትክክለኛ ከመንግስት በደል ደርሶበት ችግር ደርሶበት ከሀገሩ ይወጣል።
ኦኬ።
በሌላ በኩል ደግሞ መንግስትም በተማሪዎች በተለያየ መንገድ የሚልካቸው አሉ።
ኦኬ።
እና በሁለት የተለየ ነው። ስለዚህ አሁን በማንኛውም ቦታ ላይ በተቃውሞ የኢትዮጵያን ጉዳይ በሚመለከት ሁሉ የሚሳተፉ ግንባር ቀደም የሆኑ አሉ።
የተወሰኑ ሰዎች ናቸው?
አዎ።
ኦኬ።
እነኛ እንግዲህ በኢትዮጵያ መንግስት እይታ ውስጥ ያሉ ናቸው። እዚህ ለምሳሌ ባለስልጣን ሲመጣ በኢትዮጵያን በተመለከተ በሚደርሰው ግፍና ጭፍጨፋ ላይ ሰላማዊ ሰልፍ እንወጣለን። ኤምባሲዎች በሚያዘጋጁት በማንኛውም ነገሮች ላይ ገብተን አቋማችንን እንገልጻለን፣
ተቃውሞአችንን ታሳያለን፣
እንገልጻለን። ስለዚህ እኛ አውቶማቲካሊ አገር ውስጥ የምንታወቀን እዚህም ያቆናል እዚህም ለምሳሌ በእነሱ ሰዎች ውስጥ የተለያዩ ማስፈራሪያዎች የሚደርሱ ነገሮች አሉ።
ሰላዮች አሉ ማለት ነው?
አሉ። በየሄድንበት ፎቶአችንን አንስተው የሚሰጡ አሉ።
ይሄንን ጉዳይ እኔም ሰምቼዋለሁ ግን አሳውቃችኋል ተሰላዮች እንዳሉ የሚለውን ጉዳይ
እስቲኔም እዚህ ፍሬም ቀደም ያነሳው ሐሳብ ላይ ልጨምርና እዚህ ቦለት ተከፈሉ ሰዎች አሉ ብላችሁ አንስተነው ነበር። አቦለት ተከፈሉ ሰዎች አሉ። ምንድነው ቦለት ተከፈለበት ሪዘኑ? እነኚህ ልጆች ወጥተው እንደኛ ሰላማዊ ሰልፍ ላይ ወጥተው ድምጻቸውን ማሰማት ይፈልጋሉ። ድምጻቸውን ካሰሙ ግን ድምጻቸውን አሰምተው ነገ ኤምባሲው የሲዲ መንግስት ፈቃድ ካልሰጣቸው አገራቸው የመግባት እድሉን እንደማያገኙ ስለሚያውቁ ከኛ ጋር አውጥተው አደባባይ ላይ መናገር አይችሉም። ስለዚህ መቃወም አይችሉም።
ሁለቱም እንትን መጣዋቂ ያላችሁ ማለት ነው?
መጣዋቂ
ችግር የለባችሁ ማለት ነው?
አይደለም። ሁሉም ሰው ፖለቲከኛ መሆን አይችልም። እዚህ ሀገር የተቀመጠ ልጅ ወጣቶች በሙሉ በፍቃድ ያላገኙ ሰዎች ሁሉም ተቃዋሚ ሊሆን አይችሉም።
ኦኬ።
ሁሉም መንግስትን ጥላቻ ሊያሳዩ አይችሉም። አንዳንዶች የራሳቸው ፐርሰናል ችግር አለባቸው መተው ተቀምጠዋል። ያ ፐርሰናል ችግራቸውን ከኢሚግሬሽን ጋር ይጨርሳሉ። ግን እንደዚህ ከመንግስት ጋር ችግር ያለባቸው መንግስትን ግን መቃወም ያለባቸው አደባባይ ለመውጣት ያለባቸው ሰዎች ውጡ ብለን እናነሳሳቸው ምንድነው ችግሩ? ነገ የሲዲም መንግስት እንኳን ጫክኖ ከአገር ቢያስወጣን ወያኔም አገር ያስገባንም። አሁን የስደተኛው ችግር ምንድነው? ሁለት ነገር ሁለት አገር ነው የሌለው። ሲዲንም ካስወጣችሁ አገር ቤት መግባት አይችልም። አሁን በተለይ እንዳለ አሁን ቀደም እንዳልከ ትኩረት እንድትሰጡ አይን ውስጥ የገቡ ሰዎች ምንም መሆን አይችልም። ከዚህም ቢወጡ ወደ አገር ቤት መግባት አይችልም።
እነዛኞቹ ድል አላቸው አገር ቤት ይገቡ ተቀባይነት አላቸው ነው የምትዩ?
እንደዛ ብለው ነው የሚያስቡትና እነሱ ደም ሁሉ
ታዲያ የሱድን መንግስት እንዴት ሊያሳምኑ ይችላሉ?
እነሱ የራሳቸው ኬዝ አላቸው። አሁን ምን ማለት ሁሉንም መለየት አለበት። ሁሉም ፖለቲከኛ ሊሆን አይችልም።
ምንድነው ስዊድን
ሶሻል የራሳቸው
ስዊድን የሶሻል ጥገኝነት አይሰጥም።
እንግዲህ እነሱ አምነው ይሰጡናል ብለው አምነው የተቀመጡ ሰዎች አሉ።
የሶሻል ጥገኝነት ይሰጣል
አንስተናል እኛም በማህበራችን አይ ከእናንተ ጋር በእንደዚህ አይነት ነገር እንሳተፍ አንችልም። እኛ ራሳችን ጥያቄ አለን። በዚህ ጥያቄ መሰረት ወረቀታችን ወይ እናገኛለን ወይ አናገኝም ብለው ይዘጉ ሰዎች አሉ።
ሁለት እድል ይዘው ነው የሚጫወቱት ማለት ነው። ምን ትላለህ አንተ ወንድሜስ?
እኔ የምለው ምንድነው ያው ሁላችንም አሁን ላይ የመጣው ችግር በጣም አሳሳቢ ነው። በኢትዮጵያ ያለው ሁኔታ ከቀን ወደ ቀን እየከፋና እየባሰ ነው የመጣው። የዘርም የፖለቲ በቃ በተለያዩ አሁን በወልቃይት ብንመለከት በኦሮሚያ ብንመለከት በጋምቤላ በጣም አይን ያወጣ ነው። ይሄንን አስመልክቶም የስዊድን መንግስት ወደዛ ልካለው ማለት ራሱ ከአምባገነንነት ልንለየው አንችልም። ከነሱ አንድ ሆኖ እየሰራ ነው ብለን ነው ልናስብ የምንችለው። ይሄንን ደግሞ በመላው ኢትዮጵያዊ ሁሉም አንድ ሆኖ ከኛ ጋር ማድረግ ያለብን ነገር እስከ መጨረሻው ከጎናችን እንዲሰለፉ ነው እኔ መናገር መፈልግ።
ጥሪ መታደርገው እስቲ ሴምበር አንቺ ለጤግስቲያን ጥያቄ የተለያዩ ኢንፎርሜሽኖች ይደርሱኛል ከስዊድኖቹም አካባቢ የስዊድን ባልታኖች የሚሉት ማናን ነገሮች ስናነሳላቸው የሚሉት አለ። ዳህመድ እናንተ ሰዎች እኮ እንፈለጣለን እንቆረጣለን ይሉና ልክ ፍቃዳቸውን ሲያገኙ 6 ወር አመት አይቆዩም ይሄዳሉ ኢትዮጵያ ይሄዳሉ። እንደውም አንዳንዶቹ ይሄ ከኢትዮጵያ በስተቀር የሚል ፓስፖርት አለ እሱን ሁሉ ይዘው ኢትዮጵያ ይሄዳሉ። ወንጀል ነው እሱ ራሱ። እንደዚህ የምታደርጉናችሁ እንዴት ነው መተማመን የሚቻለው እናንተን የሚሉኛል?
አዎ አህመድ ይሄን ነገር ልከነ በጣም እናሰምርበትም ትኩረት እንሰጠው የሚገባ ነው። በተለይ እንዳልከው አደባባይ ላይ እንወጣለን እነዚህ የዜጎች ችግር አለ ብለን የዜጎች የነጻነት የዲሞክራሲ ችግር አለ ብለን አደባባይ ላይ ከወጣን በኋላ ልክ የሆነ የምንፈልገው ነገር ሲሳካ ባክ እናደርጋለን። አንዳንድ ጊዜ እንዳልከውም አንዳንድ ሰዎች ከኛ ጋር ወጥተው አደባባይ ድምጻቸውን የማያሰሙበት ምክንያት የሆነባቸው ችግር ምንድነው? ይሄ ነው። ልክኛ የፍቃዱን ጥያቄ ስናገኝ ዶክመንታችንን ሰብስበን አገራችን እንገባለን።
እኔም ማቃቸው ላቋርጥሽና ማቃቸው ብዙ ሰዎች አሉ።
ብዙ ሰዎች አሉ።
ፍቃድ ሳያገኙ በፊት ብዙ እኛንም የምንችለው እንድናደርግ እንትን የሚጨቀጭቁን ነበር። ልክ ፍቃዳቸውን ሲያገኙ ከዚህ አካባቢ ተፋሉ። እንደውም አገር ቤት አንድ ቁጥር ተመላላሽ ሆኖ ቁጭ ይላል።
እኔም ይገርመኝ አህመድ
ምንድነው የምንለው? ለኛም እኮ ችግር ፈጠረ። ለፍቃድ ለሌላቸው ብቻ ሳይሆን ፍቃድ የሌላቸውን ለመርዳት ለሚሯሯጠው ኢትዮጵያዊ ችግር ፈጠረ።
አይ ነው።
ምንድነው የምናደርገው? ለምንድነው እንዲህ አይነት ባህል ያለን? ባህል አይደለም። ለምንድነው እንደዚህ አይነት እኔ
ኢጎይስትነት
ነው? ምንድነው
ራስ ወዳድነት
ነው? ምንድነው
ራስ ወዳድነት? አሁን እኛ ልናደርገው የተገባ ነገር ምንድነው? እነኚህ ሰዎች አሁን በኢሚግሬሽን ደረጃ ማህበሩ ላይ ያደርጋቸው በኢሚግሬሽን ደረጃ የታወቁ ሰዎች አሉ። እነኚህ ሰዎች ከኤምባሲም የደረሰን መረጃ አለ። በእነኛ መረጃ መሰረት በፖለቲካ ፍቃድ አግኝተዋል፣ ወደ ሀገር ቤት እየገቡ ነው። በመረጃ ደረጃ ለኢሚግሬሽን ለማሳወቅ ራሳችን ቁርጠኝነት ተነስተናል። አንዳንድ ስራዎችም እየተሰሩ ናቸው። እነኚህ ሰዎች እንዲያውም ራሳቸውን ጥንቃቄ ላይ ራሳቸው ጠንቃቃ ቢሆኑ መልካም ነው። ለምን የሌላውን ህይወት ያበላሹ ነው? እነሱ ህይወታቸውን ከአድርባዮች ጋር አብረው ያበላሹ የሌላውን ህይወት እየተበላከ ስለአለ ይሄን ነገር እኛም ከኤምባሲ ጋር አሁን እንቀርባለን። ሰሞኑን ወደ ኢሚግሬሽን ያን ነገር ለማጋለጥ አስበናል። ለመናገርም ዝግጅት ላይ ነው ያለነው።
ወደ ሌላ አርስ ልምጣላችሁ። ባለፈው ጊዜ ሊቢያ ላይ ኢትዮጵያኖች በሚያሰቅቅ ሁኔታ አራዊት እንኳን በማይፈራው አይነት አስቀያሚ ሁኔታ ኢትዮጵያ ነው የተገደሉ። ያንን ኢትዮጵያዊ በሙሉ ባለም ዙሪያ ያለ አወገዘ፣ አለቀሰ፣ አምርሮ ኮነነ። እዚህም ስዊድን ውስጥ ያሉ ኢትዮጵያኖች አይቼ በማላቀው ሁኔታ ግልብጥ ብለው ከቤታቸው ወጥተው ሰርገል አደባባይን ሞሉት እየተላቀሱ። ትናንት ወዲያ ሰላማዊ ሰልፉ ላይ ግን እነዚሁ ይህጣ ያልደረሰባቸው ያው ስደተኞች ናቸው። እነዛም ስደተኞች ናቸው፣ እነዛ ተገደሉ እንጂ እዚህ ያሉት ደግሞ ሊመለሱ ነው። እነዛም ህይወታቸውን ለማዳን ነው በባህር የመጡት። እነዚህ በተለያየ መንገድ እዚህ ገብተዋል፣ አልታረዱም፣ ግን ሊመለሱ ነው። የችግሩ ቤዚክ መነሻ ችግሩ የሁለቱም እኩል አንድ አይነት ነው። እነዚህ እንዲህ አይነት ችግር ሲደርስባቸው ሌላ ኢትዮጵያዊ ለምንድን ነው? አይ እነዚህም እኮ ወንድሞች እህቶች ናቸው፣ የነሱ ችግር ችግሬ ነው፣ የነሱ ቁስል ያመኛል ብሎ የማይወጣው ለምንድን ነው? ምንድነው እናንተ ምንድነው ምክንያቱ ብላችሁ ታስባላችሁ? እኔ ራሴን እጠይቃለሁ ምንድነው እላለሁ፣ መልስ የለኝም። ግን እናንተ ስታጠይቃላችሁን ጥያቄ ለኢትዮጵያዊ ወገኔ እሱ ፈቃድ ስላገኘ እኔ ስሰቃይ እኔ ስቸገር ለምን አይረዳኝም ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? ማህበሩ ጠይቆ ያውቃል? ሁላችሁም ለመመለስ ሞክሩ።
እኔ በራሴ ሁሉም በጭንቅላት የሚመላለስብኝ ነገር ነው። ምክንያቱም እኔ መኖር ማለት የሰው ልጅ ኖሮ ሰው ማኖር ሲችል ነው። እዚህ ብዙ ኢትዮጵያውያን የዕለት ጉርሳቸውን መሸፈን የማይችሉ አሉ። ስራ የላቸውም፣ ትምህርት የላቸውም። 8 ዓመት 10 ዓመት ሆኗቸዋል እዚህ ሀገር ከመጡ፣ ልጆች አሏቸው። ህይወት አይደለም የሚኖሩት። የነኚህን የወገኖቻችንን ኃላፊነት የእያንዳንዱ ኢትዮጵያዊ መወጣት አለበት። ኢትዮጵያ ኢትዮጵያዊነቱን የሚያስብለው ለወገኑ ለወንድሙ ለእህቱ የሱን ችግር የሱን ፔን ሲካፈለው ነው። ባለፈው ከኖርዌይ መጥተው ነበር፣ እዚህ ቤተክርስቲያን አካባቢ አርፈው ነበር። ለነሱ ብዙ ነገር ተደርጓል። እዚህ ያሉት ወንድሞቻችንም አሁንም እዚህ ላይ ነን ያለነው። ምንድነው ማድረግ ያለብን ብለን ማሰብ ራሳችንን መጠየቅ አለብን። እያንዳንዱ ኢትዮጵያዊ ነገ ህሊና ይጠይቋል። ለዚህ ለወገኑ መድረስ አለበት። ለዚህ ለወገኑ ደግሞ ሊደርስ የሚገባው ከሃይማኖት አባት፣ ከሼክ፣ ከፓስተሮች ጠቅላላ ኢትዮጵያዊ ነን ብሎ የሚል ሁሉ ይሄ ነገር ይጠበቃል። ይህንን እኛ አሁን በስደተኛ ማህበሩ ደብዳቤዎች እንጽፋለን።
ካነሳችሁት አይቀር ሁላችሁ ማሳብ መስጠት ትችላላችሁ። ሁልጊዜ እኔ ላይ ከራሴ ነው የምነሳው። አንዳንድ ነገሮች ሲነሱ እኔ ምን አደርግ ነበር ነው የምለው ሁልጊዜ። እኔ ብሆን ምንድን ነው የማደርገው? እኔ ብሆን ምንድን ነው የሚሰማኝ? እኔ ብሆን ምንድን ነው የምፈጽመው እላለሁኝ። የፍቃድ የሌላቸው ኢትዮጵያውያን ችግር ሲነሳና እዚህ የሚደርስባቸው ሁኔታ ሳስበው ብዙ የተለያዩ ሃይማኖት አባቶች አሉን እዚህ ሀገር፣ በሙስሊሙም አካባቢ፣ በኦርቶዶክስ ክርስቲያኑም፣ በፕሮቴስታንቱ፣ በሁሉም በኩል እንደውም ሁሉም በብዛት የሚሰብኩት በአማርኛ ነው። እነዚህ ሰዎች እነዚህ መሪዎች የሃይማኖት መሪዎችና ምዕመናኑ ኢትዮጵያውያን ናቸው። ለእኔ ግን እንደዚህ አይነት ችግር ሲነሳ ምንም ዞር ብለው ማየትም የሚፈልጉ አይመስለኝም። ከተሳሳትኩ እታረማለሁ። ቢያደርጉና እኔ ስህተተኛ ብሆን ደስታውን አልችለውም። እኔ መሳሳቴን እመርጣለሁ። እነሱ ይህን ነገር የሚያደርጉት ከሆነ ተሳስቻለሁ ማለቱን እመርጣለሁ። የሃይማኖቱ የሚለው ደግሞ በክርስትናውም በኩል ምንድን ነው? ስራብ አላበላኸኝም፣ ስጠማ አላጠጣኸኝም፣ ስታረዝ አላለበስከኝም ነው የሚለው። ያ ማለት ግን ክርስቶስን እሱን ሳይሆን እንሱ በኔ አምሳል ያለውን ሰው ማለት ወንድምህን እህትን አላደረክላትም ማለት ነው። ቤተክርስቲያን ሄዶ 10 ጊዜ ክርስቶስዬ ማርያምዬ ብንል እነሱ የሚፈልጉትን ወገንህን መርዳቱን ካላደረክ አይቆጥረውም። በሙስሊሙም በኩል የሚለው ቢያንስ ከመታገኘው ገንዘብ የተወሰነውን ለድሃ ስጥ ይላል። ያንን ካላደረግን እርዳታ ካላደረግን በፕሮቴስታንቱም እንደዚሁ ምንድነው የኛ ለነፍሳችን ማደሩ ምኑ ላይ ነው? ይሄን አስባት ይሄን ጥያቄ አንስታችኋል። በተለይ በሃይማኖት በኩል ያሉ አባቶችን ይሄን ነገር ለማስረዳት ምናልባት አያውቁ ይሆናል ችግራቸውን። ምክንያቱም አንዳንድ ጊዜ ነገሮችን ሁሉም ያቃቸዋል ብለን ቁጭ እንልና እንደከተም የማይታወቁ ነገሮች አሉ። አዋይታችኋቸዋል አረ አባቶቻችን እንዲህ አይነት ችግር አለብን በመድር ላይ እኛ سنሰቃይ እናንተ የአምላክ ተወካዮች መርዳት አለባችሁ ብላችሁ ችግራችሁን አዋይታችኋቸው
እስካሁን ድረስ እንድትጠለቅ ያደረግነው ነገር የለም። ግን እንደ በትንሹ የተወሰኑ ቤተክርስቲያኖችም እንቅስቃሴን ጀምራለን ይላሉ። ግን ምንም ገፍተው ይሄዱበት ነገር የለም። አሁን ግን በጣም የከፋ ነገር ነው የመጣው። ለሁሉም ኢትዮጵያዊ ነው የሚመለከተው ያለውም ስርዓት ይታወቃል። ስለዚህ አሁን ምንድነው ኮሚቴ አዋቅረን በቤተክርስቲያን በተለይ ማሁናቱ ፍሬም ገልጾታል እሱ እንደተጠቀሰው የተወሰኑ አዋቅረን በቃ ሁሉንም አሁን ያለችንም ጊዜ አንድ ወር ነበር የተሰጠን ከዛው ላይም አንድ ሳምንት ተነስተውለታል። አሁን በዚህ ቻጭር ጊዜ ውስጥ ሆብለን ተነስተን ምን ማድረግ አለብን የሚለውን ኮሚቴ አዋቅረን ልንሰራ ተዘግጅት ላይ ያለ ነው።
ሰምፐር ምንድነው እሱ አሁን የተዘጋ አንድ ወር ከዛም ተነስተለት አለ። አሁን እንግዲህ ሰብስበው ባንድ ላይ አጉረው ሊልኳችሁ ነው። ምንድነው የሚታያችሁ ፐርስፔክቲቫችሁ ምንድነው?
እንግዲህ ያላላኩ እንትን እንዴት እንደሆነ መግለጫው ምንድነው የሚለው ሲድን ለቀውጣ ነው አገርህም ግባ ሌላም አገር
ይቻልቀልቀልለ
ሲድን እንድትለቀ ነው እንትን የሚለው። ያንን ነገር ለመከላከል እንግዲህ ከተለያዩ ድርጅቶች ጋራ የድርጅቶችን ተወካዮች ጠርተን እነኛ ድርጅቶች ምን ሊያደርጉልን ይገባል እኛስ እንደ ስደተኛ ምን ልናደርግ ይገባናል የሚለውን ቢቻል ዋካል ካልተቻለ ደግሞ በቴሌኮንፈረንስ አድርገን ማድረግ የሚገባን ነገር ሁሉ ቀድመን ለማድረግ ዝግጅት ላይ ነን። ነገ ወይ ደግሞ ማክሰኞ ለሁሉም ጥሪ ይደርሳቸዋል ብለን አስባለን።
ግን ምንድነው እሱ ባለቤቱ የናቀውን አይቀበልም ባለዳ ምናምን የሚሉት አለ። ችግሩን ራሱ ሰውየው ካልገለጸው ሌላው ሊረዳ አይችልም። ስደተኛው ባንድ ድምጽ ሆኖ እስከዛሬ ድረስ ያለውን ችግር ባንድ ድምጽ ሆኖ በጎላ ድምጹ ቢያሳውቀው ኖሮ ኢትዮጵያ ውስጥ ያለውን በደል ፈራ ተባ ይያልን ነው። እኛ سنቃወምም እንደው አዩን አላዩን ይያልን ተደብቀን ምን ወደ
አርገን
ይሄንን ስዊኞች ደግሞ ያያሉ። ምንም ችግር የለም ነው የሚሉት። ግን ባንድ ላይ ሆኖ ቢያናውጠው ምንድነው ይሄ ነገር እስከማለት ይደርሱ ነበር። ይሄን ለማድረግ ተዘጋጅታችኋል እናንተ ችግራችሁን በደም ለማሳወቅ?
አሁን እንግዲህ አሁን በዚህኛው ሳምንት ውስጥ ተስቀሳ አድርገን አሁን ባለፈው ሳምንት የጠራናቸው ሰዎች እንዳየው እንት ላይ ሰልፍ ላይ ነበር ጥቂት ናቸው። አሁን ግን የሬዲዮም የፌስቡክም የተለያዩ ድረገጾችን ተጠቅመን እንጠራለን። ሁሉንም ሰው እንጠራለን ብለን እናስባለን። ሁሉም ጋር እንደርሳለን ብለን እናስባለን። ሁሉም ጋር ባንደርስም የተወሰነው ጋር እንደርሳለን። የደረሰው ሰው ደግሞ ለወገኑ ደራሽ ወገን ነውና ይመጣል ብለን እናስባለን። በዚህ ሳምንት ውስጥ እናሳውቃለን እንበተናል መቼ ተላማይ ሰልፉ እንደሚወጣ የት እንደሚወጣ ቦታው ሁሉ ጨርሰን በሚዲያ በተለያዩ ድረገጾች ላይ እንበተናለን።
እስቲ ከሰላማዊ ሰልፍ ውጪ ኢትዮጵያዊ ወገናችሁ እዚህ ያለው ሌላ ምን ቢያደርግላችሁ ተጠብቃላችሁ? እኔ ሁልጊዜ ራሴ ለምጠይቀው እኔ በሆን ምንድነው የምፈልገው ላለሁኝ እኔ በእናንተ ቦታ ብቀመጥ ምን ፈልግ ነበር ሊያልኩ አስባለሁና ምን ትመኛላችሁ? ኢትዮጵያዊ ምን ቢሆንላችሁ ትመኛላችሁ? ወገናችሁ እንግዲህ ካንድ ሀገር ካንድ ውሃ ካንድ ምንጭ
እኛ እንግዲህ እንደ ኢትዮጵያዊነት እንደ ኢትዮጵያውያኖች ከኢትዮጵያውያን ምን ተጠብቀው ነገር አለ? የምትጠብቀው ነገር ምንድነው? አንድና አንድ ድምጻቸውን ከኛ ጋር ያዋጡልን ነው።
ኦኬ
እዚህ ሀገር ድምጽ ነው የሚሰራው እንጂ ዛሬ አንድ ሰው ለኔ ሊረዳኝ ይችላል ነገር ግን አይቀጥለውም ያን ነገር እኔም አልፈልገው። የምፈልገው ነገር በቃ ኢትዮጵያዊው የሚጠበቅበትን ያድርግና ከዛ በኋላ መንግስት ምላሹን ይስጥ። መልሱ የመንግስት ይሁን። እኛ ግን ወገኖቻችን የምንፈልገው ነገር ድምጻቸውን ይስጡን ነው።
ባጭሩ አሳ ያጠመዳችሁ ከምትሰጡን ያሳውን ማጥመጃ ለኛ ስጡልኛ ያራሳችንን ያጠመድን እንበላለን ነው በአሳጥማጆች አነጋገር። ስለዚህ ቨርቲጉን ስጡን ነው።
አዎ
መሳሪያውን ስጡን ነው። መሳሪያው ደግሞ ድምጻችሁን ለኛ አውሱን ለችግራችን ጊዜ ድረሱልን በመንፈልግበት ሁኔታ አሰሙልን ነው።
በቃ ይሁን
እንግዲህ የምታስተላልፉት መልእክት ካለ ያንዳንዳችሁ በሴምፐር ሊጀምርና መልእክት ካለሽ
በቃ ይመለክቲ ከኤፍሬም ተለየ አይደለም ግን አንዳንድ ጊዜ ምናልባት እነኚ ሰዎች ሁሉ ወቃች እንዳንሆንኛም እንደ ስደተኛው ከኛ ጋር አብረው ወጥተው አደባባይ ልንጣቸው እንዳያሰሙ ያደረጋቸው ትላንትና ያለፈው ሂደት ነው። ትላንትና ያለፈው ሂደት ምንድነው? ወረቀታቸውን ሰዎች ካገኙ በኋላ ካድርባዩ ከገዢው ፓርቲ ጋር አብረው ሲጣበቁ ሲያዩ ብዙ ሰዎች ልባቸውን ይሰብራል። ብዙ ነገራቸውን ያሳጣል። እነኚህ በዛ በሆነበት አቅጣጫ ለነኚህም ነገ ብንወጣ እንደጀንት ምላሽ እናገኛለን የሚለው ስጋት አለባቸው። ግን የተወሰኑ ሰዎች ደግሞ ወረቀታቸውን ማግኝተው ከፖለቲካቸው ጋር ከሀገራቸው ከህዝባቸው ጋር ጻንተው ደግሞ እዚህ ቀሩ ሰዎች አሉ። እነሱን ትኩረት ሰጥተው ቢያዩያቸው መልካም ነው እንላለን።
እኔም ከነሱ የተለየ ሐሳብ የለኝም። አንድ ሆነን በህብረት የመጣብንን ያንጃበበብንን መጥፎ ነገር በጋራ ሆነን እንከላከል ነው። ከጎናችን ሆኖ ጥሬን ማስተላለፍ
እንግዲህ የኢትዮጵያ ድምጽ ሬዲዮ በዚህ አጋጣሚ የሚቻለውን ማድረግ የሚገባውን በሙሉ ለማድረግ ዝግጁ መሆኑን በዚህ አጋጣሚ እየገለጸላችሁ መልካም እድል ይመኝላችኋል። ጤና ይስጥልኝ። አመሰግናለሁ።
እኛም እናመሰግናለን።
I'm not sure if you're going to be able to do that. ሰዓት የሚቀርብላችሁ
የእሁድ ጨዋታ
የተሰኘው ፕሮግራማችን ነው።
የእሁድ ጨዋታ
የእሁድ ጨዋታ
የእሁድ ጨዋታ
ሰላም ጤና ይስጥልን የውድ ጨዋታ አድማጮች እንኳን ለዳግማይትን ሳይባል በሰላም አደረሳችሁ ይያልን ተጠርጣሪው አስክሬን የተሰኘ ከአዲስ ጉዳይ መጽሔት አሌክስ አብርሃም የጻፈውን ቆንጆ የሆነ ትረካ ይዘንላችሁ ቀርበናል። ከፕሮግራማችን ጋር አብራችሁን ሁኑ። ተጠርጣሪው አስክሬን መምሪያ ፎርክ ቀሚሳቸውን ሰብሰብ አድርገው በቤተ መቅደሱ ኋላ እግሪያው ጭን ሲሉ ላያቸው ይህን ሁሉ ዘመን ጧት እየተነሱ ሲቀድሱ የኖሩ ሳይሆን ጧት እየተነሱ ሩጫ ሲለማመዱ የሰነበቱ ነበር የሚመስሉት። መቶ አለቃ ታደሰ እየፎከሩ ለቤተ ክርስቲያኑ አጥር ጥገና ተብሎ በተከማቸው አሽዋ ላይ ዘለው ወደ ሴቶች በር በረሩ። ሴቶቹ ግማሾቹ ጫማቸውን ሌሎቹም የራሳቸውን ሻሽ እየጣሉ በጫጫታና በጩኸት በየቦታው ተበታተኑ። የሰፈራችን ታዋቂ ስፖርተኛ ጉግሳ እንኳን ፈሪንዳ ይባል ግራ ቀኝ እየተመለከተ ወደ ኋላው ገልመጥ እያለ ሩጫ ቀመስ በሆነ እርምጃ አምልጧል። በአጠቃላይ ከሊቅ እስከ ደቂቅ ሁሉም እግሩ እስከቻለለት ፍራት ውስጥ ከፈቀደለት ሸሽቷል። አቶ ተሾም የሚባሉ የመንደራችን ሰው ሙተው አስክሬናቸውን አጅበን አዘንተኛው እና ቀባሪውን ተከትሎ ገብርኤል ቤተክርስቲያን ደረሰ። ፍትሐት ተደርጎ ግብዓተ መሬት ሊፈጸም ሲል ዝናብ በማካፈቱ አንድ የቆርቆሮ አዳራሽ ውስጥ አስክሬናቸውን ቀባሪውን ታጭቆ የሟቸው ታሪክ መነበብ ጀመረ። አቶ ተሾመ በ1957 ዓመተ ምህረት ከእናታቸው ከወይዘሮ ጥጊቱና ከአባታቸው ከአቶ ብሩ ተወለዱ። እድሜያቸው ለትምህርት ሲደርስ በአካባቢያቸው ትምህርት ቤት ስላልነበረ ሳይማሩ ቀሩ። አቶ ተሾመ ለተራቡና ለታረዙ አባት፣ ለተቸገሩ አበዳሪ፣ ለተጣሉ አስታራቂ ነበሩ። አለ አምባቢው። በርግጥ የሞተ ሰው አይወቀስም እንጂ የሌላ ሰው የህይወት ታሪክ የሚነበብ ነበር ይመስል። እጭ መንደር፣ እጭ ወረዳ፣ እጭ ክፍለ ከተማ፣ እጭ ከተማ ቀኝ እጇን አጥታለች እያሉ አንባቢው ሊቀጥሉ ሲሉ ድንገት በጸጥታ ውስጥ የሚል ሳቅ ተሰማ። ሁሉም ሰው በድንጋጤ የጨዋ መድ ሆነ። ሳቁ ተደገመ። ይህን ጊዜ ነበር ሳቁ ካስክሬኑ እንደወጣ ሁሉም ሰው አረጋገጠ። ከዛም ሰው በሰው ላይ እየተደራረበ አንዱ አንዱን እየገፋና እየረገጠ በየአቅጣጫው መፈትለክ ሆነ። ውጪ ቆሙና ትርምሱን የተመለከቱ ሁሉ ምንድን ነው ብለው ሲጠይቁ አስክሬኑ ታሪኩ ሲነበብ ሳቀ። ተቀልዳለ? ባክ ቀልድ አይደለም። እግሩን አንስቶ በሳቅ እየፈረሰል ነው ይላል ሯጭ። ወዲያው ጉዳዩን የሰማው የወረዳው ፖሊስ የአስክሬን ምርመራ ባለሙያ የተካተተበት ቡድን በመያዝ በቦታው ደረሰ። ኃላፊው ጉዳዩን ለማጣራት ያህል አንዳንድ ሰዎች ጥያቄ አቀረበ። እንደተባለው አስክሬኑ ስቋል አለና የሟች ባለቤትን ጠየቀ። አዎ ጌታዬ። ባለቤቶ በህይወት እንደነበረ ሳቅ ያበዛ ነበር ሲል ጠየቀ ኮስታራው ፖሊስ። አረ በህይወት እያለስ ፊቱ ተፈቶ አያውቅም አለች ባለቤቱ። ለመሆኑ አስክሬኑን የገነዘው ማን ነው? እኔ ነኝ ጌታዬ አሉ ጋሽ መኮንን በፍርሃት። ጥሩ ሟችን ይቅርታ፣ ተጠርጣሪ ሟችን ሲገነዙት መሞቱን በደንብ አረጋግጠዋል? ተጠርጣሪ ሟች ምን ማለት ነው ጌታዬ? አሉ ጋሽ መኮንን ግራ ተጋብተው። ሰውየው በትክክል መሞቱ እስኪረጋገጥ ተጠርጣሪ ሟች ነው የሚባል? አሀ እንደሱ ነው ጌታዬ። እኔ እንግዲህ ስገንዘው ሞቶ ነበር ፖሊሱ መዘገብ። ተጠርጣሪው ሟች ከሞተ በኋላ ልቡ ይመታ ነበር? ራሱ ልቡ ስራ ካቆመ ስንት አመቱ? የቅርብ ወዳጆቹን እንኳን አያስታውስም ነበር ጌታዬ አሉ ገናዡ። ተጠርጣሪ ሟች ሰውነቱ ቀዝቅዞ ነበር? መቀዝቀዝስ ከአስር አመት በፊት ነው የቀዘቀዘው አለች ባለቤቱ ድንገት ሳትጠየቅ ጥልቅ ብላ። ከሟች ጋር አልጋ ከለዩ 10 አመት አልፏቸዋል እየተባለ ይወራ ነበር። የፖሊሱ አዛዥ ድንገት አይኑን ላይ ያረፈ። ናስቲ አንተኛው አስክሬኑ ሲስቅ ሰምታል አለኝ። አዎ አለና ቆየና ከዛ ኬኬኬኬ በቃ ብሎ ጮቢ መጣ። የፖሊሱ አዛዥ ቆፍጣና ትዕዛዝ ሰጠ። ሳጥኑን ክፈቱት። ፖሊሶቹ አብረቅራቂውን የሬሳ ሳጥን ቀስ ብለው ትንሽ ፍርሃትም ነበረበት እንጀራ ሆኖባቸው እንጂ ከፈቱት። አቶ ተሾመ እንኳን ሊስቅ ድርቅ ብለው በስርዓቱ ተኝቷል። እነተ ቋጠረ ፊታቸው መርማሪው ጠጋ ብሎ ማዳመጫውን አስክሬኑ ደረት ላይ እያስጠጋ አዳመጠና ወደ ፖሊሱ አዛዥ ጠጋ ብሎ ጌታዬ ተጠርጣሪው ሙቷል፣ በዚያ አሟሟታቸው ለምጽአት ቀንም አይስቁም በማለት ተናገረ። አዛዡ አስክሬኑን መርማሪውን እንደዚህ እንደው የዚህ አይነት ገጠመኝ ሊያጋጥም የሚችልበት ሳይንሳዊ ምክንያት ይኖር ይሆን ሲል ጠየቀው። አይ ጌታዬ፣ አፍሪካ ውስጥ እንኳን የሞተ ሰው በሕይወት ያለውም የመሳቅ ዕድላችን ከመቶ አንድ ወይም 2% ቢሆን ነው አለና መለስ። ያውን የጠቀስከው ቁጥር ኒው ሊበራሊስቶች ናቸው ያወጡት ወይስ የኛው ሀገረ ጥናት? ሁለቱም አይደሉ ጌታዬ፣ ያው ጣፋንታችን። አዛዡ ቀባሪውን ኮስተር ብሎ ተመለከተና ይህ በሰላም የሚኖረውን ህዝብ ላይ ሽብር መንዛት ከቀብሩ በኋላ በዚህ ፈጠራ ወሬ የብረተሰቡን ሰላም ያደፈረሰውን ግለሰብ የሚሆን ቡድን በቁጥጥር ስር እናውለዋለን አለና ወደኔ ተመለከተ። አስተያየቱ ዛቻ የተቀላቀለበት ነበር። እንዴ እነዚህ ሰዎች ምስክርና ወንጀለኛ አይደሉም እንዴ? ኦሆ ለከና ጌታይ በወረዳችን አንዳንድ ሽብር የሚነዙ በሬወለደ ወሬ የሚያወሩ ግለሰቦችና ቡድኖች አሉ። አሁንም የዚህ ሳል ጉዳይ የነዚህን ጸረ ሰላም ኃይሎች ሲራና ደባ መሆኑ አያጠራጥርም በማለት የቀበሌያችን ሊቀመንበር በለጠ ያዛዡን አባባል አሳምሮ ደገሙ። እንዴ አንተ አይደለህም እንዴ ሳቁን ሰምተ እንደፈረሰት ጋለብ አንነበረም እንዴ አቶ በለጠ? ለምን ውሸት አንተ አደርገናል አሉት ጋሽ መኮንን በስጭት ብሎ። እኔ ሮጥኩት ህዝቡን ለማረጋጋት ነው አለ በለጠ። ግን በለጠ ህዝቡን ቀድሞ ሲፈተለኩላችንም አይተነዋል። የፖሊስ አዛዥ ለሟች ባለቤትና ቤተሰቦች ወታደራዊ ሰላምታ ሰጠና በአንዳንድ ጸረ ሰላምና በጥባጭ ኃይሎች ድርጊት ሳትደናገጡ ህገ መንግስቱ ባረጋገጠላችሁ ሙታንን የመቅበር መብት በመጠቀም የቀብር ስነ ስርዓታችሁን መፈጸም ትችላላችሁ። መልካም ቀብር ብሎ ፊቱን ወደ መውጫው በር አዞረና ቡድኑን አስከትሎ ገና ሁለት እርምጃ እንደተራመደ አለ አስክሬኑ። አሁን ጉድ ፈላ። የፖሊስ አዛዥ ሳይቀር ሊሮጥ ከጀመረ በኋላ እንደምንም ራሱን አረጋግቶ ወደ አስክሬኑ ተጠጋ። ከፈቱት በፍጥነት ሳጥኑ እንደገና ተከፈተ። አስክሬኑን ከሳጥኑ በማውጣት ፖሊሶቹ ይዘውት የመጡት ታጣፊ ቃይዛ ላይ አሳረፉት። መርማሪው ግራ በመጋባት ምርመራው እንደጀመረ ሳቁ ተደገመ። መርማሪው ደንግጦ ወደ ኋላው ቢስፈነጠረም ድምፁ ግን የመጣው ከባዶ የአስክሬን ሳጥን ውስጥ ነበር። አንዱ ፖሊስ ወደ ሳጥኑ ተራምዶ አንድ ነገር አነሳ። ሳምሰንግ ጋላክሲ ሞባይል ስልክ። ጉዳዩ በኋላ እንደተጣራው ከሆነ ከውጭ ሀገር የመጣው የሟች ልጅ የአባቱን አስክሬን ለማየት ሳጥኑን አስከፍቶ ነበር። አስክሬኑን አቅፎ እየየ ሲል የሸሚዙ ደረት ኪስ ያስቀመጠው ስልክ ሾልኮ የአስክሬን ሳጥኑ ውስጥ ገብቶ ኖሯል። ቀባሪ ሁሉ አሁንም በተራው መሳቅ ጀመረ። አሌክስ ሳብራ
አፍዳቸዋል አድማጮች ከረፋዱ 11 ሰዓት ሆኗል። የሳምንቱ አበዘናዎች ቀጥለው ይሰማሉ። የስዊድን የስደተኞች መስሪያ ቤት ሚግራንስ ፈርኬት ከፊታችን ጁን 1 ጀምሮ ተግባራዊ ሊያደርገው ያሰበውን አዲስ ህግ በመቃወም በኢትዮጵያ ስደተኞች ማህበር በስዊድን የተጠራው የተቃውሞ ሰልፍ ባለፈው አርብ በሶልና በሚገኘው የሚግራንስ ፈርኬት ጽፈት ቤት ደጃፍ ተካሂዷል። በርካታ ፈቃድ የሌላቸውና ያላቸው ኢትዮጵያውያን በጋራ ባሰሙት ተቃውሞ አዲሱ ህግ እንደ ኢትዮጵያ ካሉ አምባገነን ሀገራት የሚመጡ ስደተኞች ላይ ተገብራል መባሉ ተቀባይነት የሌለውና መስሪያ ቤቱ ውሳኔውን እንዲመረምር ጠይቀዋል። ህጉ ተግባራዊ የሚሆን ከሆነ በብዙ መቶች የሚቆጠሩ ኢትዮጵያውያን ስደተኞች ፈቃድ ጠባቂው ሰለባ እንደሚሆኑ ይገመታል። በስዊድን መንግስት የተረቀቀውና በማይግራንስ ፈርኬት በስራ ላይ ሊያውለው የተዘጋጀው ህግ ባጭሩ እንደሚከተለው ነው። በስዊድን መንግስት የተዘጋጀ አዲስ የስደተኞች አቀባበል ህግ። አዲስ በተሻሻለው የስደተኞች አቀባበል ህግ አንድ ስደተኛ በማይግራንስ ፈርኬት ጉዳዩ ታይቶ ተቀባይነት የማያገኝ ከሆነና ይግባይ ለማለት የማያስችል ለመጨረሻው ውሳኔ ከተሰጠው ይሄም ማለት ከከፍተኛው ፍርድ ቤት ወይም በማይግራንስ ፈርኬት ኦቨር ዶሚስቱል ኔጌቲቭ ውጤት ከተሰጠው ከዛ በኋላ በማይግሬሽን የሚደረግለትን የገንዘብና የመኖሪያ ቤት ድጋፍ እንደማያገኝ በግልጽ አስቀምጣል። ይሄ ማለት ጉዳያቸው ተዘግቶ ይግባኝ ማለት የማይችሉ ስደተኞች በሙሉ ከጁን 1 2016 ጀምሮ በስደተኞች ካምፕ የሚኖሩ ከሆነ ቁልፍ እንዲያስረክቡ እንዲሁም ማይግሬሽን ቨርኬት የሚያደርገው የገንዘብ ድጋፍ የሚያቆም ሲሆን የማይግሬሽኖቹን መታወቂያ ቁልፍ የገንዘብ ካርድ የመሳሰሉትን መልሰው ከጁን 1 2016 በፊት ከሀገር እንዲወጡ ይደነግጋል። አዲሱ ህግ ጻናት ልጆችን የሚያሳድጉትን ወይም ከጻናቱ ጋር አብሮ የሚኖሩ የሚያሳድጉትን እንደማይመለከት አስተውቋል። ከዚህ በተጨማሪ በፈቃደኝነት መሄድ ለሚፈልጉ በፖሊስ በኩል አስፈላጊው እርዳታ እንደሚደረግላቸው ይደነግጋል። አባት አርበኞች የፋሺስት ጣሊያንን ዳግም ወረራ በተባበረክንዳቸው አሸንፉበት 75ኛ ዓመት የድል በዓል በመላ ኢትዮጵያ ተከብሮ ውሏል። ፋሺስት ጣሊያን ጥሏት የነበረችው አረንጓዴ ቢጫ ቀይና ቀለማት ያላት ሰንደቅ ዓላማችን በአርበኞች ደም ታጥባ ዳግም በሰንደቁ ጫፍ ላይ ከፍ ብላ ከተውለበለበች 75 ዓመት ሆኖታል። የድል በዓል 75ኛ ዓመት የአልማዝ ኢዮቤልዩ በልዩ ሁኔታ መከበር ሲኖርበት ከወትሮ በተለየ መልኩ አለመከበሩ አግባብ አለመሆኑን አስተያየት ሰጪዎች ተናግረዋል። የቀድሞ የሰማይ ፓርቲ ህዝብ ግንኙነት ኃላፊ በጸረሽብርግና በኦነግነት ተከሰሰ። ኃላፊው አቶ ዮናታን ተስፋዬ በጸረሽብርተኝነት አዋጁ 652 አንቀጽ 4 ስር የተመለከተውን ተላልፋል ተብሎ ነው የሽብር ክስ የተመሰረተበት። የአቶ ዮናታን ክስ ሚያዝያ 6 2008 ዓ.ም ተመረጠ በፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በዳኞች ቢሮ ንባብ ተሰምቷል። በነባብ በተሰማው የአቃቤ ህግ ክስ ላይ አቶ ዮናታን የአዲስ አበባ ከተማ የተቀናጀ ማስተር ፕላን ሽፋን በማድረግ ህዳር 22 2008 ዓ.ም ጀምሮ በሚጠቀመ ድረገጽ በተለይም በፌስቡክ አማካኝነት በኦሮሚያ ክልል ለተነሳው አመጽና በጥብጥ ለማስቀጠል የኦሮሞ ነጻነት ግንባርን ማለትም የኦነግን አላማ ተቀብሎ ተንቀሳቅሷል ይላል። አቃቤ ህግ በቀድሞ የሰማያዊ ፓርቲ አመራር ላይ ለመሰረተው ክስ ዝርዝር ማስረጃ አድርጎ በማያያዝ ያቀረባቸው አቶ ዮናታን በግል የፌስቡክ አካውንት የለጠፋቸውን ጽሁፎችን ነው። ወጣት ዮናታን የኦነግን አላማ ለማሳካትና አመጽና በጥብጡ እንዲቀጥልና ሌሎችን ለማነሳሳት በማሳብ በሚጠቀምበት ፌስቡክ ቀስቃሽ ጽሁፎችን በመጻፍ የሽብር ተኝነት ድርጊት ለመፈጸም በማቀድ በማዘጋጀት በማሴርና በማነሳሳት ወንጀል መከሰሱን የአቃቤ ህግ ክስ ያስረዳል። አቃቤ ህግ እንደማስረጃ ክሱ ጋር ካያያዛቸው ዮናታን ጽሁፎች መካከል በቀን 08/04/2008 ዓ.ም ለጭቆና መሳሪያነት የሚያገለግሉ ማናቸውም ቁሳቁሶች ማቃጠልና ማውደም የሚለውና ስለ መንገድ መዝጋት የጻፈው እንዲሁም በ11/04/2008 ዓ.ም የኢህአዴግን ችግርን ማዳፈን እንጂ ችግር መፍታት አይችልም በሚል ርዕስ የጻፈው ይገኙበታል። ዮናታን ተስፋዬ ተከሰሰው ለብቻው በተከፈተ ፋይል ሲሆን ክሱ በነባብ በተሰማበት ወቅት ዳኛ አልተማላም በሚል ጉዳዩ በቢሮ እንዲታይ በመደረጉ ቤተሰቦቹና ወዳጆቹ በችሎቱ መታደም ሳይችሉ ቀርተዋል። በመጨረሻም ዳኞቹ ዮናታን ተስፋዬን የክስ መቃወሚያ ይዞ ለመጪው ግንቦት 15/2008 ዓ.ም እንዲቀርብ ቀጠሮ ሰጥተዋል። በኢሳት ጋዜጠኛ በጋዜጠኛ ተወልደ በየነ ላይ በሼህ አላሙዲን በሚደገፈው ኢሳዋን የተከፈተው ክስ ውድቅ ሆኗል። በሼህ መሐመድ አላሙዲን የገንዘብ ድጋፍ በሰሜን አሜሪካ የሚንቀሳቀሰው ኢሳዋን የተባለው ተቋም በኢሳት ጋዜጠኛ ላይ ከፈተው ክስ ውድቅ ሆኗል። በኢሳት የመዝናኛ ክፍል ጋዜጠኛ በሆነው በተወልደ በየነ ላይ የአሜሪካ ቨርጂኒያ ግዛት የተመሰረተው ክስ ውድቅ የተደረገው ራሱ ከሳሽ አካል ማስረጃ ማቅረብ ባለመቻሉና ክሱን በማቋረጡ መሆኑንም መረዳት ተችሏል። አመታዊ የስፖርት ውድድሮችን ለማካሄድ ባለፉት 4 አመታት በአንዳንድ የአሜሪካ ግዛቶች ሲንቀሳቀስ የቆየው ኢሳዋን ኪነጥበባዊ ዝግጅቶችን ለማካሄድ በየአመቱ ከሀገር ቤት የሙዚቃ ባለሙያዎችን ሲጋብዝ ቆይቷል። በዚህ የሙዚቃ ዝግጅት ላይ የኪነጥበብ ባለሙያዎች እንዳይገኙ በማስፈራራት በተቋሙ ላይ ኪሳራ አድርሷል በሚል በጋዜጠኛ ተወልደ በየነ ላይ የተመሰረተው ክስ ውድቅ መሆኑ የታወቀው ባሳለፍነው ሳምንት በዋለው ችሎት መሆኑን ለመረዳት ተችሏል። ይህ በቢሊዮነሩ ትውልድ ኢትዮጵያዊ ሼህ መሐመድ አላሙዲን የገንዘብ ድጋፍ የሚንቀሳቀሰው ተቋም ከ30 ዓመት በላይ በሰሜን አሜሪካ የሚንቀሳቀሰውን የስፖርት ፌዴሬሽንን ለመሰንጠቅ ሞክሮ በፍርድ ቤት ስሙን እንዳይጠቀም እገዳ ከተጣለበት በኋላ አይሳዋን በሚል አዲስ ስያሜ ሲጠራ 4 ዓመት አስቆጥሯል። ከሩብ ክፍለ ዘመን በላይ ያስቆጠረውን የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ለሁለት ለመክፈል የተደረገው ሙከራ መክሸፉን ተከትሎ ተቋሙ በአይሳዋን የጀመረው ዓመታዊ ውድድር ኢትዮጵያውያንን ትኩረት ባለመሳቡ ይልቁንም ዋናውን የስፖርት ፌዴሬሽን ለማዳከም የተደረገ እንቅስቃሴ ነው በሚል ስነ ስርዓቱ ተመልካች ድርቅ ሲመጣ መቆየቱ መረዳት ተችሏል። ተቃውሞችም ሲቀርብበት ቆይቷል። የኪነ ጥበብ ባለሙያዎቹ በዝግጅቱ እንዳይሳተፉ የሚያግባባውም እንዲሁም የሚያስፈራራው ጋዜጠኛ ተወልደ በየነ ነው በሚል ክሱ መመስረቱንም መረዳት ተችሏል። ሆኖም ባለፈው ረቡዕ ይኸው ክስ ውድቅ መደረጉም ተመልክቷል። እና ብርሃኑ ተክለያሬ ዳስር የመንግስት ከፍተኛ ባለስልጣናት እና 141 ሌሎች ሰዎችን ለመሰከርነት እንዲቀርቡላቸው ጠየቁ። ከወራት በፊት የግንቦት 7 ኃይልን ለመቀላቀል ወደ ኤርትራ ሲያቀኑ በቁጥጥር ስር ውለዋል የተባሉ አራት ተከሳሾች 10 ከፍተኛ የመንግስት ባለስልጣናትን ጨምሮ 141 ሰዎችን በመሰከርነት እንዲቀርቡላቸው ጠየቁ። አቶ አባይ ጻያ፣ አቶ በረከት ስምኦን፣ ጄነራል ሳሙራይ ኑስ፣ አቶ አዲሱ ለገሰና፣ አቶ ተፈራ ዋለዋ ተከሳሾቹን ለመሰከርነት እንዲያቀርቧቸው የጠየቋቸው ምስክሮች መሆናቸው ታውቋል። የሰማያዊ ፓርቲ አባላት የነበሩት አቶ ብርሃኑ ተክለያሬድ፣ ወይዘሪት ኢየሩሳሌም ተስፋውና አቶ ፍቅረ ማርያም አስማማው እንዲሁም ተከሳሾቹን ድንበር እንዲሻገሩ በመምራት የተጠረጠረው አቶ ደሴ ካሳይ ባለፈው አመት ወደ ኤርትራ ለማቅናት ሙከራ አድርጋቸዋል ተብለው የሽብርተኛ ወንጀል ክስ እንደቀረበባቸው ይታወሳል። ተከሳሾቹ ድርጊቱን እንደፈጸሙ ለችሎት በማመን ሰላማዊ ትግልን በሀገር ውስጥ ማካሄድ ባለመቻላቸው ምክንያት እርምጃውን እንደወሰዱ አስታውቀዋል። ጉዳዩን ሲመለከተው የቆየው ፍርድ ቤትም ተከሳሾቹን ጥፋተኛ በማለት የቀረበባቸውን ክስ እንዲከላከሉ ከወራት በፊት ውሳኔ ሰጥቷል። ይህን ተከትሎ ተከሳሾች ክሳቸውን ለመከላከል ይረዳ ዘንድ 141 ሰዎች በምስክርነት እንዲቀርቡላቸው የጠየቁ ሲሆን ወደ የሚጠጉትም ከፍተኛ የመንግስት ባለስልጣናት መሆናቸውን ከሀገር ቤት የተገኘው መረጃ አስረድቷል። የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖም እንዲሁም ለአቶ አንዳርጋቸው ጽጌና ለጋዜጠኛ እስክንድር ነጋ የምስክርነት የጥሪ ወረቀቱ በፍርድ ቤት በኩል እንዲሰጥላቸው ተከሳሾቹ ጥያቄ እንዳቀረቡ ታውቋል። ጉዳዩን አስመልክቶ በመመልከት ያለው ፍርድ ቤቱም ለሚያዝያ 8/2008 ተለዋጭ ቀጠሮን ሰጥቷል። በመጨረሻ ባሳለፍነው ሳምንት የሱዳን ወታደሮች በመተከል ዞን ጎባ ወረዳ ኦሜድላ ቀበሌ ሰርገው መግባት ኢትዮጵያውያንን በመደብደብ በርካታ ቤቶችን አፍርሰው የእርሻ ቦታዎችን በማቃጠል በርካታዎችንም አፍነው መውሰዳቸውንም ተሰምቷል። እስካሁን በህይወት ላይ ደረሰ የሞት አደጋ ባይኖርም 67 ኢትዮጵያውያንን ታፍነው መወሰዳቸው ሲጠቀስ ጥቃቱ እስከሆድ ምሽት ቀጥሎ እንደነበር ለማወቅ ተችሏል። የሱዳን ወታደሮች ድንበር ተሻግረው ሲመጡ ኢትዮጵያውያንን ሲያሰቃዩና አፍነው ሲወስዱ የመከላከያ ሰራዊትና የፌደራል ፖሊስ በቅርበት እንደነበር ሲገለጽ ሪፖርትም ተደርጎለታል ተብሏል። ለኢትዮጵያውያንም የሚደርስም ሆነ ከሱዳኖቹ ዱላና ፈና ግን የሚያስጥል በወቅቱ አልተገኘም። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል።
ልዩ የኢሳት ቀን በስዊድን በመላው ዓለም የኢትዮጵያኖች ዓይን ጆሮና ልሳን የሆነው የኢትዮጵያ ሳተላይት ቴሌቪዥን የተመሰረተበትን 6ኛ ዓመት በተለያዩ ሀገሮች በታላቅ ዝግጅት እያከበረ ይገኛል። ይህንንም በአይነቱ ከዚህ ቀደም ከነበሩት ልዩ የሚሆነው ዝግጅት የኢሳት ቀን በሚል ቅዳሜ ሜይ 28 2016 ዓ.ም ተመረጠ በስዊድን ዋና ከተማ በስቶኮልም ከእርሶ ጋር ለማክበር ዝግጅታችንን አጠናቀናል።
የዝግጅቱ ዋና ዓላማ ኢትዮጵያውያኖችንና የኢትዮጵያን ወዳጆችን በጋራ በማሰባሰብ ኢሳትን በቀጣይነት ለማጠናከር የሚረዳ የገቢ መድረክ መፍጠር ነው።
የኢትዮጵያውያኖች መገለጫ የሆነው የባህል ምግባችን በአማራና በጣፈጠ መልኩ ለምሳት ተዘጋጅቷል። እንዲሁም ከተሟላ የመጠጥ አቅርቦት ጋር
የዝግጅቱ የክብር እንግዶች ታዋቂዋ አርቲስትና ጋዜጠኛ ገሊላ መኮንን የመድረክ ዝግጅቷን ይዛ የኢሳት ቀንን ከኛ ጋር ታሳልፋለች።
እንዲሁም ገላጭ በሆኑ ማራኪ ንግግሩ የሚታወቀው ጋዜጠኛ አፈወርቅ አግደው በወቅታዊ የኢትዮጵያ ጉዳይ ላይ የሚሆን ይኖራል።
የአማሩ ሙዚቃዎች ልምድ ባላቸው ዲጆችን ቆረቆራሉ። ባህላዊና ዘመናዊ ውዝዋዜዎች ዝግጅቱን ከመቼም በላይ ያደምቁታል።
የህፃናት የዘፈንና ውዝዋዜ ውድድር ከነሽልማቱ ለጆን የዝግጅቱ ተሳታፊ እንዲሆን ያደርጉታል።
የስነ ጽሑፍ ውድድርም አለ። ምን ይሄ ብቻ? የሎተሪታ ማክቡክ አዘጋጅተናል። አይኖ ያየ በሚወጣጣ እዛው ዝግጅቱ ላይ እቃዎችን ይረከባሉ።
የመግቢያ ዋጋ 300 ክሮነር ከሙሉ ምግብ መስተንግዶ ጋር 100 ክሮነር ከጨመሩ ደግሞ መግቢያውን ከነ ምግቡ ወጭለው የማክቡክ ሎተሪ እጣ እድሎን ይሞክራሉ። ኢሳትንም ይረዳሉ። በአንድ ድንጋይ 3 ወፍ ይሎታል። እንዲህ ነው
በዕለቱ በቦታው መገኘት ካልቻሉ እንዳይቆጡ ለብሶ የሚሆን ኢሳትን መርዳት የሚያስችሉትን ባለ 500 ክሮነር ትኬት አዘጋጅተንልዎታል።
ቦታ ሃሉንዳ ፎልኬትሁስ ሰዓት ከ13 ሰዓት ጀምሮ አዳራሹ ፍርሶን ለመቀበል ክፍት ሆኖ ይጠብቆታል። ዝግጅታችንም እስከ ሌሊቱ 1 ሰዓት ይዘልቃል።
ኑ ከቤተሰቡ ጋር በመሆን የኢሳትን ቀን አብረውን ያክብሩ። ይዝናሉ። የህዝ አይንና ጆሮ የሆነውን ኢሳትን ይርዱ። የማይረሳ ትዝታን ያጥራሉ። ማነው ሚለየው? ሚለየው? የምትውልድ ፍምታለው።
ማነው ሚለየው? ሚለፍለው? የምትውልድ ፍምታለው። ኢሳት የህዝ አይን ጆሮና ልሳን ነው። የኢሳት ድጋፍ ኮሚቴ በስዊድን
አዲስ መጽሐፍ ምረቃ። በኢትዮጵያ ጥናት አላማቀፋዊ ታዋቂነት ያላቸው ተባባሪ ፕሮፌሰር ኤቫ ፖሎሃ እና የኢትዮጵያ ተወላጅ የሆኑት የልብ ህክምና ስፔሻሊስት ዶክተር ልሁ ፈለቀ በአንድነት Thinking Outside the Box, Essays on the History and Underdevelopment of Ethiopia በሚል ርዕስ ስለ ኢትዮጵያ ታሪክና የወደፊት የኢኮኖሚ እድገት ባደረጉት ሰፊ ጥናት ላይ ተመሰረተ አዲስ መጽሐፍ አሳተመው ለንባብ አቀርበዋል። እሁድ ሜይ 22 ቀን 2016 ዓ.ም ምረት በስዊድን ሰዓት አቆጣጠር 14 ሰዓት ላይ ABF Hussets via Vegan 41 ስለ መጽሐፉ ገለጻ ይደረጋል። ይህን ገለጻ ለማዳመጥና በሚቀጥለው ውይይት ለመሳተፍ የምትፈልጉ ሁሉ በአክብሮት ተጋብዛችኋል። በዚህ አጋጣሚ መጽሐፉ ብዙ ሰው እጅ ገባዘን በቅናሽም ይቀርባል ይላል አዘጋጆቹ።
Ha ha! የዘመን አታሪክ መርቆ የሰጣነው የደጋቦች ሀገር እም የወልቃይ ባህልና ልማዷ ሚማርክ በዘዴ ለገና አድገሹ ቀራቀር ጠገዴ መገን ሞራ ሆ መገን ማይከድራ መገን በአክር ሆ የጀግኖች ሀገር
እንግዲህ በቅድሚያ እንደገለጽንላችሁ የውይይት ፕሮግራማችን ነው። በዛሬው የውይይት ፕሮግራማችን ላይ ቀደም ብለን እንዳስተዋወቅነው አቶ ሙልቀን ተስፋውና አቶ አበራ አታላይ ከኛ ጋር ናቸው። በዚህ ውይይታችን ላይ እንግዲህ በተለይም ከአቶ አበራ አታላይ ጋር ስለ ወልቃይት ጠገዴ ያለው ሁኔታ፣ ከአቶ ሙልቀን ተስፋው ጋር ደግሞ ሳምንት ስለሆነው ወደዚህ ብቅ ያለው እንዳጋጣሚ አግኝተነው ነው ከኢትዮጵያ ማለት ነው። በኢትዮጵያ የተለያዩ በተለይ በወልቃይት ጠገዴ በአማራው አካባቢ ያለውን ፋክቶቹን በብዛት ስለሚያቀና ስላጠና ስለሱ ውይይት እናደርጋለን። ያለውን አውቆ እሱ ያወቀውን እኛም እንድናውቅ ይረዳናል ብለን ተስፋ እናደርጋለን። እንግዲህ አልማቶቻችን እስከ ፕሮግራማችን ፍጻሜ ከኛ ጋር እንደምትሆኑ ተስፋ እናደርጋለን። በመጀመሪያ እስቲ ባጭሩ ማን እንደሆናችሁ ራሳችሁን ባጭሩ አስተዋውቁ። ምን ፈልጉትበት ካንተ ልጀምር ወንድሜ ወጣቱ ሙሉቀን።
ኦኬ ሙሉቀን ተስፋው ባላለው በአዲስ አበባ የቢታተም የቀለም ቀንድ የሚባል ጋዜጣ ዋና አዘጋጅ ነኝ።
እስቲ ልገመው፣
የቀለም ቀንድ ጋዜጣ ዋና አዘጋጅ ነኝ። ስለዚህ አሁን የፕረስ ኢትዮጵያ ውስጥ ያለ የፕረስ ሁኔታ ትንሽ አስቸጋሪ ቢሆንም ዞሮ ዞሮ ያንን ሁሉ ተቋቁሞ ለመስራት እየሞከረ ያለ ጋዜጣ።
ኦኬ 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 ኦኬ
አበራታ ላይ ባላለው የወልቃይት ማህበረሰብ ተወላጅ ነኝ። በዚሁ ማህበረሰብ በደረሰው ግፈት ቀማሽ በመሆኔ ያለኝን ሐሳብ ለመግለጽ ወድናት በመቅረብ በጣም ደስ ይለኛል። አመሰግናለሁ።
እኛም በጣም ደስ ብሎናል እዚህ ድረስ መጥተው ማግኘታችን። እንዳጋጣሚ እነርሱንም እዚሁ አግኝተነው ነው ለስራ ጉዳይ መጥተው። ከዚህ በፊት ግን በስልክ በሬዲዮ በቀጥታ ውይይት ከርሶ ጋር አደረገናል። ዛሬ የበለጠ ጊዜ አግኝተው ማብራሪያ ይሰጡናል ብለን ተስፋ እናደርጋለን። በርሶ ልጀምርና በነገራችን ላይ የብአዴን ነው የሚባለው ሊቀሳሳት ተረማለው ብሔረ አማራ ዴሞክራቲክ ንቅናቄ የሚባለው ድርጅት በአሁኑ ጊዜ መሪዎቹ ምክትል ጠቅላይ ሚኒስትሩ መኮንን ደመቀ ነው መሰለኝ አሜሪካ ድረስ እየሄዱ የአማራውን ህዝብ ለማሳወቅ ያለውን እድገት ያለውን ንቅናቄ ድርጅታቸው የት እንደደረሰ ለህዝብ ለማሳወቅ እየተሯሯጡ ነው። ምን ይስማቸዋል ይሄን ስትሰሙና በእናንተ በኩል ደግሞ በአማራው በወልቃይት ተገደ ህዝብ የሚደርስበትን ስታዩና እነዚህ ሰዎች ደግሞ አማራን ወክላለን ብለው በእያገሩ ይሄዱ ይሄን ሲያወሩ ምን ይስማቸዋል? መጀመሪያ ደረጃ ምንድነው የሚስማቸው? ስሜታቸው ምንድነው?
አመሰግናለሁ። እነኚህ አማራን ወክላለን ብለው የሚንቀሳቀሱት በአሜሪካ ከዚህ በፊት ዳላስ አካባቢ ሄደው ስብሰባ እንዳደረጉና የሐሰት ዘገባ እንደዘገቡም ወንድማችን ለአቶ ላቀው አንዳርጌ የሚባሉ እዛ ነዋሪ ሆኑ አትላንታ በኢሳት ላይ ቀርበው እንዳጋለጡ ይታወቃል። ዋናው የሐሰት ዘገባቸውን እየቀጠሉበት ነው። የትግራይን ሰው ሰብስበው የአማራውን ህዝብ ሰበሰብና አማራንና አማራን ወክላለን ብለው ነው ያቀረቡት። አብዛኛው ተቃዋሚ ወደ 40 የሚሆን ተቃዋሚ ገብቶ ነበር። 12 የሚሆኑ 15 የማይበልጡ በአቶ ላቀው እንደተነገረው የትግርኛ ተናጋሪዎች የትግራይ ተወላጆች እንደሆኑና ሐሰት የሞተሞላበት ዘገባ እንደዘገቡ ሰምተናል። ለማለት መፈልገው ግን በአዴን ብሎ አማራን ይወክላል የሚል እምነቱም የለንም። በእኛ በተለይ በወልቃይት ማህበረሰብ እኔ በሚገባኝ አሉ ከሚባሉት የበአደን አማራሮች ከመጀመሪያው ጀምሮ የአማራ ተወላጆችም አይደሉም። አብዛኛዎቹ ከሌላ ማህበረሰብ የተውጣጡ ናቸው።
ላቋርጦት በረከት ስምኦን ብል ምንድነው የሚሉት?
አዎ በረከት ስምኦን
ምክንያቱም የበኤዲኤን አባል ነው ባልሳሳት። አንተም ከበቅርብ ስለምታቀ ነገሮችን እየማከል እየገባ አርበን በረከት ስምኦን ብል ምን ይላሉ?
አዎ ዋና ተጠሪው የበኤዲኤን የመጀመሪያው በረከት ስምኦን ነው።
በረከት ስምኦን አማራ ነው
ኤርትራዊ ነው?
ታናንት ይሁን ቻለ እንዲህ አይነት ነገር
አቶ ለዚሁ አቶ ገብረ መድናር የሚባሉ ኢትዮጵያዊ በደንብ በኤዲኤን ማን መሆኑን አጋልጠዋል። ሁሉም የአማራ ተወላጆች እንዳልሆነና አማራን እንደማይወክሉ በማንኛውም ህዝብ እየተነገረ ያለ በሐሰት አማርኛ ስለተናገሩ ብቻ አማራን እንወክላለን ብለው የቀረቡ ናቸው።
በነገራችን ላይ አማርኛ መናገርና አማራን መወከል የሚለውን ካነሱት አይቀር ብዙ ጊዜ እናንተን ተወካይ ሳዳምጥ ምንድነው የሚሉት በአለም ዙሪያ ያሉ ምንድነው የሚሉት? እኛ አማርኛ ምንናገራለን፣ ትግርኛም እኮ እናገራለን፣ አረብኛም እኮ እናገራለን። ያ ማለት ግን አረቦች አይደለንም ትግሪዎችም አይደለንም ነው የሚሉት?
በትክክል።
እስቲ እንን ያስረዱ።
ቋንቋ ማወቅ መግባቢያ ነው። ብዙ ቋንቋዎች ከዛ ልፌ ባውቅም ደስ ይለኝ ነበር። ትግርኛ ማወቄ ብቻ ወንጀል ሊሆንብኝ አይችልም ወይ ደሞ ወደ ትግራዋይነት የሚያዘሩኝ ነገር የለም። እኔ ኢትዮጵያዊ ነኝ፣ በኢትዮጵያዊነት የማምን ነው። የዘሩ ጉዳይ ከተነሳ ወያኔ ያመጣብን በሽታ እንጂ እምነቱም አልነበረንም። አማራን እንወክላለን በአማራ ተደራጁ ብሎ ካለ ግን አማራ ንጹህ አማራ መሆን አለበት የሚል እምነት አለ። ምክንያቱም ያማዋል፣ የአማራን ቁስሌ ነው ብሎ ይሰማዋል።
አንቹ ታመጪ አንቹ ታሮጪ ነው የሚሉት እነሱ ራሳቸው በየዘራቹ ተደራጁ ካሉም በኋላ እንደገና ያንንም ከለከሉ ነው የሚሉት?
አዎ በትክክል።
እመለሳለሁ ወደ እርሶ ወንድሜ ወደ ሙሉ ቀል መለስ። እንግዲህ እስቲ አንተ ከኛ የበለጠ ትኩስ ሁኔታዎችን ኢትዮጵያ ውስጥ ታውቃለህ፣ ምክንያቱም ከሳምንት አልሆነም ከመጣህ እና በዚህ ላይ ደግሞ የሚዲያ ሰው ነህ። ምንድነው እሳቸው ስለሚናገሩት እስቲ በሱ ልጀምርህና ምን ትላለህ አንተ ይሄን ስትሰማ?
እኔ ማን ተጨማሪ ጥያቄ አብሬ ልጠይቅህና እሱን ስታነሳው ግን ወልቃይቴ ማን ነው? እስቲ አሁን ይሄን ሬዲዮ የሚሰሙ ሰዎች አሉ። ወልቃይቴ ትግራይ ነው ወልቃይት አማራ ነው የሚለው ነገር ባጭሩ አብረህ ተወስደን ጥሩ ነው።
በጣም ጥሩ። እንግዲህ እኔ የማወራው አክቹአሊ እንደ ፖለቲከኛ ሆኜ ሳይሆን እንደ ጋዜጠኛ ነው የማወራውና
ምን ተጠብቀውም እንደ
እንደ ጋዜጠኛ ካየ ነው እንግዲህ። ስለዚህ ምንድነው በተለቻለ መጠን ገለልተኛ ለመሆን ያስፈልጋል። ነገር ግን አሁን ዝም ብለን እንደዚህ የወልቃይትን ጉዳይ ብቻ ሳይሆን የመላዋን አገሪቱን ጉዳይ ስንመለከት እንግዲህ መንግስት ነኝ ብሎ የሚያስበው ገዥ ቡድን በተወሰኑ ጠላት ወይም ደግሞ ከመጀመሪያ ካመጣጣው ጀምሮ ጠላት ብሎ በሚያስባቸው የህብረተሰባችን ክፍሎች ላይ በጣም አስቸጋሪ የመኖርን ህልውና አሁን እኔ በጣም የገረመኝ ነገር አለ እዚህ ሀገር እንደውም ስጠይቅ ነበርና ስዊድን አሳማዎች ሲታረዱ በደንብ ማደንዘዣ አልተሰጣቸውም ተብሎ ሰላማዊ ሰልፍ ይወጣል አሉኝ። እንግዲህና ገርሞኛ
እንስሳት ያራዊት መብት አለ
ያራዊት መብት አላቸው እና ውሻዎችን በቀን አላዝናናቸውም ተብሎ ይከሰሳሉ ምናምን አሉኝና እኔ በጣም ቀናውም ተሰማኝ።
ይዘ መውጣት አለብሽ ይዘውን ቀኑ ቤትስ መዝጋት
መዝጋት አይቻልም አሉኛ።
ዳንሳላችሁ የጻራት የውሻዎች መዋያ አለ።
አዎ ግን እዚህ ሀገር አሁን ለምሳሌ የመኖር መኖር የማይችል እንዳይችል የተደረገ ማህበረሰብ ቢኖር ምን ሊሆን ይችላል ነበር ስል ትንሽ እንደው ይከብዳል። አክቹዋሊ አሁን ስዊድንን ከኢትዮጵያ ጋር ማወዳደር አይቻልም በምንም ታምር ማለት ነው። ግን አትሊስት እንኳን እዚህ ሀገር ያሉን ስስቦች የተሰጣቸው መብት ያክል የወልቃይትም ሆነ የአማራ ህዝብ ቢሰጠው ኖሮ ትልቅ ነገር ነበር። ይሄንን ለመናገር ፖለቲከኛ መሆን አያስፈልግም ሌላ መሆን አያስፈልግም ዝም ብሎ ስለሰውነት
ከሆንክ በቂ ነው።
ስለሰውነት ማሰብ ራሱ በቂ ነው። አወልቃይትን ስንመለከተው እንግዲህ ኦልሞስት ወልቃይትን በደንብ አውቀዋለሁ። እርግጥ ወልቃይት ሁሉንም ቦታዎች አውቃቸዋለሁ ማለት አልችልም ግን አብዛኞቹን ቦታዎች አውቃቸዋለሁ ነዳንሻን ጨምሮ ማለት ነው ወልቃይት ጠገዴ ማለት ይሄ። እና ይሄን ስትመለከች ያው የአማራ ቦታዎች ናቸው። ስለዚህ ጥያቄው ኢኮኖሚ ነው። እንግዲህ ከሌሎች የማለን ጥያቄዎችን እኮ ምንድነው መንግስት ይፈቅዳል እንደውም ያልሆኑትን ሁሉ አዲስ ማንነት እየሰጠ እንዲነኝ ይያሉ የሚነሱ ቡድኖች ተነስተዋል። ያ ሁላችንም የምናቀው ነው ኦሬዲ ያንን አሁን እዚህ ላይ መጥቀስ ላይስፈልግ ይችላል። ግን አሁን አንድ ሰው አማራ ነኝ ማለት አይችልም። አሁን ለምሳሌ ለምንድነው አማራ ነኝ ማለትም አይችልም? ወይ በአማራነት የመኖር መብቱን አለመገደብ ነው አለያ ደግሞ አትሊስት እንኳን አማራ ነው በአማራ ሲሞቱም በአማራነት መሞት መቻል አለባቸው እነኚህ ወልቃይቴዎች ማለት ነው። አንተ ተወልደ ባደክበት ሀገር ቤተሰቦችን ለመጠየቅ ስትገባ ጫካ ለጫካ ምትሆን ስትሄድ ምን ይስማል?
ለምን ነው ጫካ ጫካ ምትሄዱ?
በመንገድ ላይ ምክንያቱም አንተ አማራ ነህ። ስለዚህ ተወልደ ካደክበት ቦታ ስትሄድ ሶረቃ ላይ ወይም ደግሞ አንገረብ ላይ ትያዛለህ ትታሰራለህ። ምንም አማራጭ የለህም ማለት ነው በምንም ልትሄዳችንም። ስለዚህ እንዳትታዘር ከፈለክ ቤተሰቦችን ጠይቀህ ለመመጣት አዲረመጽ ማይካድራ ሆመራ ዳንሻ ከነዚህ ቦታዎች ስትሄድ የተለያዩ አስቸጋሪ ውጣውረዶች መሄድ መቻል አለብን ማለት ነው። እንዳትታይ ማለት ነው ቆብ ለብሰህ ምን ብለን ማለት ነው ተወልደ ባደክበት ማለት ነው። የመጡት የኢኮኖሚ ሰፋሪዎች እነሱ መስፈራቸው አይደለም። የኢኮኖሚ ሰፋሪዎች ባለቤቶች ናቸው ባላገሮች ናቸው። ባላገሮቹ ግን አገር ተነፍገዋል። አሁን ይሄንን አሁን ምን ልትለው ትችላለህ?
አባባልህ ለስ ኢኮኖሚ ጥቅም ከሌላው አካባቢ የመጡት
የሰፈሩ ሰዎች
አሉ። የሰፈሩ ሰዎች የትግራይ ተወላጆች ይባላል።
ትግራዮች ናቸው።
አዎ ትግራዮቹ እነሱ ይዘውታል ሀገሩን። ከዛ ሀገር የወጡት ግን የወልቃይት ጠገዴ ሰዎች ግን ሀገራቸውን ተቀምተዋል ነው
ተቀምተዋል። ምንም እንትን የላቸውም እኮ አሁን እንግዲህ ወልቃይት ጠገዴን ዝም ብለህ ስትመለከተው እኔ እንደድል ሆኖ እንግዲህ ምንድን ነው በተለይ ከጋምቤላ ክልል ውጭ ጋምቤላም እስከ ዲማ ድረስ በዚህ በቤንች ማጅ በኩል ያለውን አቀዋለሁ። ግን ከጋምቤላ ክልል ውጭ አብዛኞቹን ቦታዎች በደንብ አቃቸዋለሁ በደንብ ማለት ነው በወረዳ ደረጃ ቢያንስ እንትን ማለት ይችላል። እና ይሄ አሁን የወልቃይትን እንግዲህ ቃፍታው ማራን ዳንሻን ጠገዴን ጠለምትን ጨምሮ ማለትም ጨምሮ ስትመለከተው እንግዲህ ይሄ አማራ ሀገር ነው ማለት የጎንደር ክፍለ ሀገር የነበረ ነው ቆላ ወገራ ነው ክፍለ ሀገራቸው በጌምድር ነው ሰሜን በጌምድር ነበር የነበረ በፊት በጃኖይ በኋላ ላይ ጎንደር ክፍለ ሀገር በደርግ። ስለዚህ አውራጃው ቆላው ገራ ነው ወረደ የወገራ ዳባት ነው የግዛት ማዕከሉ ማለት ነው። ዳባት ማለት ከጎንደር 75 ኪሎ ሜትር ነው ወረደ። ስለዚህ እዛ ነው የነበሩት። ህዝብ ግን በተመለከተው የቋንቋን እንትን በተመለከተ ማንኛውም ሰው ቦርደር ላይ አካባቢ ያለ ማህበረሰብ የሚቀጥለውን ቋንቋ ይችላል። በህዝብ እንትን ማለት ለምሳሌ ሸዋ ላይ ስትሄድ አብዛኛው ህዝብ ኦሮምኛ ነው አማርኛ ነው ይችላል። ምስራቅ ጎጃም ስትሄድ ኦሮምኛ አማርኛ ይችላል። you know ግን እነዛ ሰዎች አማሮች ናቸው ኦሮሞዎች ናቸው? whenever ሁል ጊዜ በዚህ በዲማርኬሽን ጊዜ ከአማራ በተቃራኒ የሚሄድ ከሆነ ሁል ጊዜ against of the አማራ ይወሰናል።
ቅድሚያ ለዛኛው ይሰጣል
ሁል ጊዜ። ይሄ እንግዲህ ምናልባት የፖለቲካዊ ትንታኔዎች ናቸው ሊሰጡ የሚችሉት እዚህ ላይ። ግን እኔ እንደ ግለሰብ ደረጃ እንደማምንበት በ1968 ዓ.ም የታተመው የታህት ማንፌስቶ ነው የሚያመለክተው ጸረ አማራ እንደሆነ በግልጽ የተቀመጠ ነገር ነው። ይሄንን ሜንታሊቲ እኔ እንግዲህ እንደ አጋጣሚ ሆኖ ሳይኮሎጂ ነው ያነበብኩት የተማርኩት እስከ ማስተርስ ድረስ ሳይኮሎጂ ነው የተማርኩት ኦሮቲ እና አንድ ሰው አስተዳደጉ ወይም ደግሞ ለተደጋጋሚ ጊዜ ያንን እየጠረብክ ካሳደግከው ምን አይነት ስብዕና ይዘህ ልትወለድ እንደምትችል ግልጽ ነገር ነው። ግን እኔ በጣም የሚያሳዝነኝ ነገር እሺ ይኑሩ ሀብታም ይሁኑ ምንም አይደለም ኢትዮጵያ እስከሆነ ድረስ የትም ቦታ ሄደው ሊኖሩ ይችላሉ ያ መብት ነው እንደ አንድ ሀገር ካሰብክ ማለት ነው። እርግጥ አሁን ባለው ሁኔታ ላይ እንደ ሀገር ልታስብ አትችልም።
ለምን
እንግዲህ አይ ቲንክ አገሪቱ ያለችበት ሁኔታ በራሱ ሌላ ነው። እንግዲህ አሁን ባለው የጎሳ ፌደራሊዝም መሰረት እንደ አንድ ሀገር ማሰብም አልችል ብለን ነው አሁን። ምክንያቱም ሌላው ቦታ በየቦታው የሚፈጠሩት በጣም ጨካኔ የተሞላባቸው ጭፍጨፋዎች በጣም አትሮሲቲዎች እንግዲህ የሚያመለክቱት አንድ ሰው ከክልል ክልል እኔ በራሴ በግለሰብ ደረጃ ከኔ ክልል እኮ ለመጣ ተብይ ተሰራ ያቃለው ነው የሆነ ሰው ሲያዝ አድራጊውም ዳኛውም ቀመኛውም ሁሉም ህጋውጪውም በሙሉ ያንድ ጎሳ አባላት በሆኑበት ሀገር ላይ ትንሽ ከባድ ይላልኝ እንዲህ አይነት እንትኖች መሆኑ ማለት ነውና በዚህ መልኩ በርግጥ እንደ አንድ ሀገር ማሰብ ከባድ ይሆናል። ነገር ግን እስኪ እንደ አንድ ሀገር እንስህ በመልና ማንኛውም ሰው እንኳን ኢትዮጵያ ይሁን ከኢትዮጵያ ውስጥ ቀርቶ እኔ ኢትዮጵያዊነታቸውን አልጠራጠርም ግን ኢትዮጵያ ይሁን እንኳን ከኢትዮጵያ ድንበር ቀርቶ ሌላው ያለም ሀገርም ሄደው እንግዲህ እናንተ እኮ እዚህ ሀገር እየኖራችሁ ነው ወዲህ ግን ደማችሁን መሰረት አድርጎ ኢትዮጵያዊ ናችሁ ውጡ ተብላችሁ አጣቁ እንደውም መብቶቻችሁ ተከብረውላችሁ ነው ያላችሁ ጠው። ስለዚህ ያ መሆኑ ወንጀል ላይሆን አይደለም ወረዴ ግን እነሱ እየኖሩ ለምንድነው አንተ እዚህ መጣህ እየኖርክ የስቶክሆልም ነዋሪዎችን ነጮችን በሙሉ ውጡ ብትላቸው ምንድነው ቢፈጠረው?
አንተ ዘ ሪቨርስ ነው የሆነው ነው የምትለው መጥዎቹ የሀገሩን ተወላጆች መብት የላችሁም ብለው አፈናቀሉ ነው የምትለው?
መብት የላችሁም ብለው ማፈናቀል መግደል ብቻ አይደለም ምለህ ይገደላሉ ምናምን በየቀኑ ያለ ክስተት ነው። በየቀኑ ኦልሞስት እንግዲህ እኮ ከ1972 ጀምሮ ማለት ነው ኢሃፓና ህዋት ተጣልተው እዛ ግንብ የሚባል አለ ደጀና ላይ ከዛ ካለቀበት ጊዜ ጀምሮ እስካሁን ድረስ እኮ ያለማቋረጥ ሲገደሉ ነው የቆዩት ወልቃይቴዎች ማለት ነው። አንድ ያዲረመጽ ወረዳ አስተዳዳሪ እኮ ባሎቻቸውና አባቶቻቸውን አስሮ 15 ልጃገረዶችን እኮ ደፍሮ ያስወለደበት እኮ ነው ማለት 3 ዜጎች አሉ አሁን ወልቃይት ላይ። የመጀመሪያዎቹ ቅድሚያ የሚሰጣቸው ሙሉ ትግሬ የሆኑ ናቸው። ሁለተኛዎቹ በግማሽ ትግሬ በግማሽ አማራ የሆኑ ናቸው። ሶስተኛዎቹ ተወላጆች ናቸው። ተወላጆቹ በጣም ቶታሊ ሰብጀክትስ ናቸው። እንደ ዜጋ አይደሉም ሰብጀክት
በቁጥጥር ስር ያሉ ናቸው። ታዛዦች ናቸው።
ታዛዦች ናቸው። ያ አማርኛ ሙዚቃ መክፈት አትችልም። በአማርኛ መናገር አትችልም። መማራት ይችላል አሁን አማርኛ አሁን ነኝ ሰዎች የሚገሩ ነገር ምን ይላሉ መሰለ ይነው አሁን በትግረኛ ይለፈፋል ቀበሌ ላይ ማለት ነው ስብሰባውጡ ምናምን ምናምን ሊባል ይችላል። ልቅሶ በእንግሊዘኛ ማነው በትግረኛ ልቅሶ ሊጠራ ይችላል። የሚያለቅሱት ግን በአማርኛ ነው ማይንድ
ማንነታቸው።
አዎ ግን በአማርኛ ሲያለቅሱ በአማርኛ ሲዘፍኑ ለምን በአማርኛ ዘፈንክ ትባላለህ? ደስታ እኮ አሁን ደስታ ማለት ሀዘንም ደስታም ከስሜት ውጪ የሆኑ ነገሮች ናቸው ማለት በጣም ሙድ ነው ይሄ ነው ምን ልንለው እንችላለን
ራስን መቆጣጠር አትችልም።
አዎ ስሜታዊ ነው ማለት ግን በአማርኛ ለምን ዘፈንክ ተብለህ ትታሰራለህ? ወይም በአማርኛ እየዘፈኑ ያለ ልዩ ኃይል መጥቶ ተሰብስቦ ያስራቸዋል። ከዛ በቃ ምን ታደርጋለህ? ወይ አቅም ያላቸው ተታክሶ ምን ብለው ወጣው ጫካ ገብተው እንደገና ወደ ጎንደር ይመጣሉ ማለት ነው። ስለዚህ እንደ ሀገር አሁን ወንጀለኛ ቢሆኑ ኖሮ አማራ ክልል ለምሳሌ ሲገቡ ይያዙ ነበር። ግን ወንጀለኛ አይደለም ይሄ ነው። ሌላ ያርማጭ ህዝብ ደግሞ ሸፍኖ ይዛቸዋል እነዛ ምንም ሊያደርጉ አይችሉም።
ይደብቃቸዋል
እንደ ያርማጭ ወገድ ነው እንትን ይያለ ያለው ማለት ነው። እና ትግረኛ መናገር ትግሬ አይደለም አሁን ብለህ ይሄን አሁን የወልቃይትን ትግሬነት እኮ ምድ አንድ እኔ አሁን አማራነታቸውን 1001 መረጃ ልታባል ይችላል። ትግሬነታቸውን ግን አንድ መረጃ አንድ የተማርኩ ነኝ ብሎ የሚያስብ የዋት እንትን አንድ ሰው ሊያመጣ አይችልም ማንንም ሰው ማለት ነው።
በማከላቹ ልግባና ለውይታችን እንዲያመጭን እርሶም ይገባሉ። አሁን አንድ ፌስቡክ ላይ ፎቶግራፍ አይቼ ነበር ብዙ ፎቶግራፎች አይቼ ነበር እንኳን ህዝቡን ዛፉን ትግሬና አደረገዋለን የሚል አርስት ያለበት መሳሪያ ታጥቀው ሚሊሺያዎች የትግራይ ሚሊሺያዎች
እንኳን ህዝቡን ገና ዛፉን ትግሬ እናረጋለን የሚል የመሳሪያ ታጠቁ ይሄ ሰማያዊ የጦር ልብስ ምንድነው እሱ የሚባለው ይሄ ቡቀጥቀጠል አይነት መልክ ያለው አረንጓዴ ነው የሚባለው ልብስ የለበሱ ወታደሮች ሚሊሻ ነው የሚባሉት አይቻለሁ ይሄ ነገር ወዴት ነው የሚሄደው
እሺ ወደ አንተው ጥያቄ መለሳለሁ ግን መጀመሪያ እህቴ በጠየቀችው አንድ ሁለት ልበልና ወልቃይት አማራ ነው ወይ ትግሬ በሚለው ወልቃይቴ አንድም ቀን ትግሬ ሆነ አያውቅም ለዚህ ኢትዮጵያ ተብላ ከተመሰረተች ኢትዮጵያ ከታወቀች ወዲህ ወልቃይቴ እንዳለ ነው አንድም ቀን የትግራይ ህዝብ መጥቶ አስተዳድሮ አያውቅም አንድም ቀን ትግሬ ነኝ ብሎ በህሊናውም የለም ዋናው መመዘኛው እንግዲህ ትግሬ ይሁን አማራ ይሁን ኦሮሞ ይሁን ሌላ ስነልቦናው ነው እኛ ስነልቦናችን ምናቀው እኛ ነን ከኛ ውጭ መጥቶ ስላንቺ ወይም ስለዛ እኔ አውቅልሃለሁ የሚል ሰው ያ ሌላ ጉዳይ ነው በሰሜን ኤርትራ የተከዜ ወንዝ ያዋስነና በደቡብ ቆላ ወገራ ነው የሚያዋስነው ቆላ ወገራ
እናዳርቃይ
በምስራቅ ትግራይና ተከዜ ናቸው የሚያዋስኑት ተከዜ ዋና የተፈጠሮ ድንበራችን ነው በምዕራብ አርማጭሆና ሱዳን ናቸው ይህም ወልቃይት እንደ ወልቃይት ጎንደር ሆና እንድትኖር ዝም ብሎ በቀላሉ የተገኘ አይደለም ብዙ መስዋዕትነት ተከፍሎለት ሱዳን ለብዙ ጊዜ የሞከረውን ወላጆቻችን ብዙ መስዋዕት ከፍለው ጠብቀው ያቆዩት በኢትዮጵያውነት በጎንደርነት ነው ይህም አንድ ቀን ለትግራይ ትግሬነና
ውጣ ብላችሁ ታምሏቻችሁ
በፍጹም እንዲያውም ደልበዋል ለማለት ይችላል እና ኪሮስ አለማየሁ ተስፋዬ አድዋ የሚባሉ ታዋቂ ሀብታሞች ከወልቃይት በላይ ሀብት ያላቸው ባጅሮድ ቀጸላ ምናምን የሚባሉ ሰዎች ነዋሪ ሆነው ራሳቸውንም ህዝባቸውንም ሲረዱበት የነበረው በሀብቱ በወልቃይት ሀብት
ከዛ መተው ወይንም ወላጆቻቸው መተው
በፊት ላይ ኮንት ነበሩ ነኚ ሰዎች በሰራተኝነት ነው የሚመጡት
አዎ በሰራተኝ
አንድ አቋጣጭ አንድ መጻፍ አነብ እኔም አንድ ድረገጽ ላይ ሳነብ ምን ይላል አንድ ጊዜ አሁን ከአማራው ክልል ወደ አዲስ አበባኛ ወዳለንበት ክልል ከተማ መጥቶ ለሰራ የመጡ ሰዎች አሉ እና ብዙ አመት እዛ ይኖሩና ያው በቃ ከኛ ጋር አዲስ አበባ ሰው ሆነው አብረው በጉርብትና የሚኖራን ወደ ወልቃይቴም ከትግራይ የመጡ ሰዎች እናንተ ጋር ለሰራ ለጉልበት ስራ ወደም እንደመጡና ረጅም አመት ከእናንተ ጋር አብረው እንደኖሩ ጻፊው ይጽፋል ሲጽፋን በብየዋለሁ ከዛ በኋላ በስራ እንትናቸው ሱቅ እየከፈቱ ትልልቅ እንትኖችን እያደረጉ እዛው ኖሩ ይላል እነኚህ ሰዎች እናንተ ምን ትሏቸው አላችሁ የትግራይ ተወላጆች ናቸው ከእናንተ ጋር አብረው ግን አሁን እዚህ ስናወራኛ እንደ ጋዜጠኛ ምንድነው ምንለው በዛ የተቀመጡ ትግራይኛ ተናጋሪዎች ይግድ ከወልቃይት መውጣት አለባቸው ብለንም አንልም ከእናንተ ጋር አብረው በንግድም በሌላም ሲስተም መተው ሰፍረው እየኖሩ ናቸው እንዴት ነው እናንተ እነኚህ ሰዎች ስምት አደርጓቸው
እነሱስ እንዴት ያያችኋል
እኛ ከትግራይ ጋር ምን ቅራኔም ጸብም የለንም
ቆንጆ አብረንም አይደለም የምትሉት
እንዳለ ተጽመው ወጡ ብለን
አናገኙልን
ብቻ የሚሰማን ነገር ቢኖር ነዋሪውን ህዝብ ያፈናቀሉ
ኦኬ
ወርቃማው ህዝባችን ለሚሉት የትግራይን ህዝብ አመጣው ልክ እንደ ፋንዲያ ወይም እንደ ህያ እንደ ሌላ እንደሚቆጥሩት አማራውን ህዝብ አፈናቅለው በዛ በቀየው ላይ አመጣው የሚያሰፍሩትን እሱ ቅሬታ አለብን
50 ሺህ ሰዎች አቅርበዋል የሚባል ወሬ ሰምቼ ነበር 50 ሺህ ሰዎች አምጥተው አስፈራዋል መስታሪያ አስተጥቀው የሚል ዜና ሰምቼ ነበር
አዎ
በመቅረብ ጊዜ ብቻ ማለት ነው
አዎ ይሄ ከመጀመሪያው ጀምሮ ሲያደርጉት የነበረ ነው ከ11 በላይ ከወደ 20 አካባቢ ጣቢያዎች ሰፈራ ጣቢያዎች አሉ። አሁን እዚ ከኔ ጋር አለ መረጃውም እዚ።
ኦኬ።
እና ይህ የወልቃይት ማህበረሰብ የወልቃይት ጠገዴ የጠለምት ማህበረሰብ ሲተዳደርበት የነበረ የርሻ ቦታው የከብት መውፈሪያው ቦታ ነበር። አሁን እነሱን መውጫ መግቢያ አጥተው ከብቶቻቸው ሁለት ወይም ሶስት ከብት ካልሆነ ከዛ በላይ ማፍራት አትችልም ተብለው ተከልክለዋል። በ500 በ100 በ200 የሚቆጠር ሀብት የነበረው ከብት የነበረው እንዳይኖረው መሸጥ አለበት ተብሎ ትግራይ ራሱን እየገዛ በቀላል ዋጋ ወርሶታል።
ይሄ ቆሁን ኮርሶ የሚነግሩን ትንሽ እንትን ነው የሚከብድና የሚዘገንን ነው ለመቀበል። ምክንያቱም እንደሚነግሩን ከሆነ ኢንዳይሬክትሊ የጆችን እንዴት አርጎ ናዚ ሂትለር እንደ ሊያጠፋቸው መጀመሪያ ሀብታቸውን መንጠቅ፣ ሱቃቸውን ማፍረስ፣ እንዳይነቃነቁ ማድረግ መግደል የጀመረው በጋዝ ማድ እንትን ማለት ጀመረው መጨረሻ ላይ በቃ አልቲሜት ሶሉሽን ያለበት የደረሰበት ጊዜ ነው። አሁን ኮርሶም የሚነግሩን ከብታቸውን አርብተው እንዳይኖሩ፣ መሬታቸውን አርሰው እንዳይኖሩ ከሚኖሩበት እያፈናቀለ መላወሻ ነው ያሳጣቸው። ይሄ ማጥፋት
ማሳንሰዋል። አሁን ምን መሰለ ከብትን ተው ግድ የለም አንተን አይሉ በህይወት እንዳይኖሩ ማድረግ ነው። አሁን ነው አሁን ለምሳሌ ሀብት ንብረት ላይ እንትን የሚደርስ ወደ መተን እናንተን እኮ በቃ እሱንም እኮ እየታገሱት እኮ እንትን አሉ። የሚገርም ነገር
እንዴት አድርገ ነው ይቅርታ አድርግልኝና እንዴት አድርገ ነው ሰርቼ ካልበላው
እንትን ካል ቅድሚያ ትሰጣለህ? አሁን ማነው እንትን የምትለው ቅድሚያ የምትሰጠው አሁን ነገር በህይወት መኖር ነው። አሁን አንተ እንበልና በጣም እርቦሃል ሊገልህ የሚመጣ ሰው አለ። ቅድሚያ የምትሰጠው የትኛው ነው? መጀመሪያ ማለት መሰረታዊ እንትን በህይወትን ማትረፍ ነው አይደል? እነሱ እኮ አሁን ምንድን ነው መሰለህ አሁን ሀብታቸው ተዘረፈ። ሀብት ተዘረፈ ነው እንግዲህ። አንድ መምህር መጡ እዛ ዲረመጽ ላይ ሲመደብ ተማሪዎችን የቤት ስራ እንትን ልበል ብዳም ብሎ 500 እንቁላል 500 ተማሪ ቢኖር 500 እንቁላል አምጡ ይላል ለሙከራ ማለት ነው። ስለዚህ መምህራን እንትን የሚሉት ለሙከራ አምጡ ይላል። ይሄ ነው ግን መዝረፍ ነው እነዛ ሰዎች ማለት ነው። 500 እንቁላል ይወስዳል ለምሳሌ ለቤተ ማለት ነው ለሙከራ ነው እንግዲህ። ለቤተ ሽልከው እንግዲህ የትምህርት ቤቱን ተማሪዎች አንድ መምህር 500 እንቁላል አምጡ ፍየል አምጡ ሊላቸው ይችላል ያንን። አሁን እኮ ምንድን መሰል ባሎቻቸው ሴቶቹ ሲገደሉ ምንድን ነው ቶታሊ እዛ አካባቢ ያለው ማህበረሰብ አማራው እንዳይነሳ ነው ማለት አማራ የሚባል ነገር እንዳይኖር ማንነቱ እንዲጠፍ ጠፍቶም እኮ ኦሬዲ ትግራይ ነኝ ብሎም ቢኖር እኮ ቶ የጊዜ ጉዳይ ስለሆነ ሊኖር ይችል ነበር። ግን አሁን ምንድን ነው አማራ የሚባለው እዛ አካባቢ ያለው እንዳይኖር ነው ያም አይደለም። ከዛም በኋላ ኢቭን የሚገርም አሁን ይሄ አርማጮ አካባቢውን ያለው ነገር እንስትመለከተው ከዚህ ከሁመራ ጀምረ አርማጮ እስኪ እስከ አርማጮ ማለት ከጎንደር ድረስ እንስትመለከተው በጣም ፈርታይል ነው መሬቱ ማለት ለሰሊጥም ለምን። አሁን ኢትዮጵያ ውስጥ እንግዲህ በየአመቱ የሰሊጥ ሪፖርቶችን ብትመለከት በሙሉ የሚወጣው እዛ ነው። ስለዚህ ፕሮዳክቱን እንትስት ፕሮዳክሽን እንትኑ እንስትመለከተው በጣም ከፍተኛ ኢኮኖሚ ነው እንትኑ። አሁን ኢንቨስተሮች የህዋት ባለሀብቶች በሙሉ ያንን በሙሉ መሬቱን ወሰዱና እንግዲህ ከግማሽ ሚሊዮን እስከ 1 ሚሊዮን የሚጠጋ የህዋት እንትኖች አሉ እዛ የሰፈሩ ማለት ሰፋሪዎች። አሁን የትግራይ ህዝብ ኦልሞስት አሁን ስንት እንግዲህ 4 ሚሊዮን ነው በሚለው በሲኤስሲ እንኳን ምን እንደ 4 ሚሊዮን 1 ሚሊዮን በላይ የሚሆኑት ከአንድ እስከ 2 ሚሊዮን የሚሆኑት ከክልላቸው ውጭ ነው ያሉት።
ከአንድ አራተኛው በላይ ከክልሉ ውጭ ነው።
አንድ አራተኛ ትንሽ ነው ከዛ በላይ እዛ በላይ ከክልሉ ውጭ ነው ምክንያቱም ያሉት ማለት ነው። አሁን መቀለ ስቴት ቤቶች ተሰርተዋል ባዶ ናቸው። ለሪዘርቭ ሪዘርቭ ተደርገው ነው ያሉት ህንጻዎች ሁሉ እየተገነቡ ምናምን እያሉ ማለት ነው። ይነው በሁሉ በአጠቃላይ በክልል በእንትን በሀገሪቱ ተሰራጭቷል ኦሬዲ። አሁን ያም ሆኖ ወደዚህ አሁን እዚህ ምራብ አርማጭሆ ታች አርማጭሆ ይሄ አርማጭሆ እንትኖች እስተመረከታቸው ይሁን በየዳ ታች አርማጭሆ ላይ አርማጭሆ ምራብ አርማጭሆ እንደዚህ ሰፋፊ እንትኖች አሉ ከሱዳን ጋር ቦርደር የሆኑ ማለት ነው። ከሱዳን ከተወሰደው መሬት ውጭ በራሱ ለኢንቨስትመንት እነሱ ናቸው በደንብ ኢንቨስት ያደርጉ ያሉት ምክንያቱም ህግ ይፈቅድላቸዋል በሙሉ ማለት ወይ ትግረኛ ካወራ ወይም ደሞ ትግሬ ከሆንክ ህግ ይፈቅድልሃል። ስለዚህ እዛ አካባቢ ያለውን እንትን መጣውም እንደገና ኢቭን ተፈራርመው ራሱ ለተወካዮች ምክር ቤት አቀረቡ ወልቃይት እንትናን ወልቃይት እንትተው አርማጭሆን እንደገና ስጡን ብለው ማለት ይሄን አይ ዶንት ኖ ስንቶቻችሁ አብርሃጅራ አብደራፊ
አብደራፊ
ያንን ሁሉ በሙሉ ነሶሮቃን እነዚህን በሙሉ ተቀለው ስጡን አሉ። ከዛ በኋላ ባለፈው የሆነ ግጫው የሚባል ተራራማ አካባቢ አለ በጣም ይቀለጠ ጦርነት ነው የነበረው። እና ከዛ
ማንና ማን
የትግራይ ክልል ምንድነው ያደረገው ልዩ ኃይሎቹን በሙሉ ሲቪል አልብሶ ጠመንጃ አስታጥቆ ላካቸው። መጀመሪያ ምራብ አርማጭሆ ላይ አንድ ፖሊስ ነበረ። ፖሊሱ እዛ አካባቢ ግጫው አካባቢ ችግር እንደተፈጠረ ሲያቅ ይሄዳል። ከዛ ኢንቨስተሮቹ መጣው መጀመሪያ ቀደም ብሎ ገበሬዎቹ እዛ አካባቢ የሚኖሩት ቀለም እያቀለሙ ዛፎቹን በቃ በየቀኑ አልፎቁጭ ነው የሚሉት ገብቷል ዝም ብለ እዚ ነገ ይሄኛው የኛ ነው ይሉና ትም ምንድነው ኢፈርት የሚባለው ድርጅት ወይ ትምህርት ቤት ወይ ክሊኒክ ይሰራል ሱሰራ ማለት ተረጋግጠ የትግራይ ሆነ ማለት ነው ነገሩ
ኤፈርት የምትለው የትግራይ
ልማት ማህበር አዎ እሱ ትርቲ ይሰራል ትልማም ይባለው ጋር ማለት ነው ከዛ ትርቲ ወይ ክሊኒክ ሰራ ማለት ያ የነሱ ሆነ ማለት ነው ቆጭላሉ አልፋው የሚቀጥለው አመት ደግሞ 10 ኪሎ ሜትር ሄዶ ሌላ ነገር እንት ይላል እና እንዲህ አይነት ነገር ነው ከዛ በኋላ ገበሬዎች በጣም ይናደዱና እኛ ገና ደንብራችን እኮ ተከዜ ነው እዛ ድረስ እንሄዳለን ብለው ይግጭት ይፈጥራሉ አንድ ፖሊስ አዛዥ ይላካል ወደ ዛው ቦታ ማለት ነው ዴሊቨሪቲ ሊሚት ነው ወደ ቦርደር አካባቢ ያሉትን እንትኖች ካቢኔዎች አብዛኞቹ የትግራይ ተወላጅ ነው የሚሆኑት ወይ ደግሞ ዚያማ አሁን ምንድነው አማራ ክልል ላይ አንደኛ ባዴንም የአማራ ተወካይ አይደለም
ሰማው
ስለዚህ እንደዛ ስለሆነ ችግር የለባቸው ህዋቶነ ማንኛውም ሆነ ካቢኔ ያረጋጋል ስለዚህ ድንበር አካባቢ ያሉት በሙሉ ካቢኔዎቹ አብዛኞቹ ማለት ነው
ካቢኔ የምትለው
የመንግስት አመራሮች ማለት ነው ድንበር አካባቢ ያሉ የወረዳ አስተዳዳሪዎች ስለዚህ ኃላፊዎች ምናምን አብዛኞቹ ወይ ትግራይ ይሆናሉ ወይ የትግራይ ተወላጅ ይሆናሉ
ማለት ራስ የትግራይ ተወላጆች
ያ ያደርጋል ከዛ በኋላ ያ የምራብ አርማጭሁ ፖሊስ አዛዡ ሂዶ ደርሶ የመጣው ልጅ ችግሩን እንትን ብሎ የመጡትን ተስፋፊዎችንም ተመለሱ ምናምን ብሎ የፖሊስ ስለሆነ በመሳሪያም በምን ብሎ ይመልሳቸዋል ነገሩን አብርዶ ይመጣል መጥቶ ሳንጃ መጥቶ ቆይቶ ምንነቱ ባልታወቀ ጊዜ አንድ ወር ባልሞላ ጊዜ ውስጥ ሰውየው በጥይት ተመሳስቶ ሞተ ያ ልጅ ያንን አድርጎ የመጣው ልጅ ማለት ነው ማይንድ በምን እንደተገደለ አይታወቅም ከዛ ምንድነው ያደረጉት እነሱ ሌላ ጊዜ ችግር ሲፈጠር ኢሚዲየትሊ ለዞኑ ማሳወቅ አለበት ያ ፖሊስ እንትሩ ማለት ነው ዝም ይላል በኋላ መጣው በሙሉ ከያዙት በኋላ ገጨው አካባቢ ለክልል ሪፖርት ያደርጋል ዞኑን አልፎ ማለት ነው ለምንድነው ያልተናገርክ እስካሁን ድረስ ይባል ያኔ ግን በጣም ብዙ ሰው ሞቶ ጠብቅ ተፈጥሮ ነው በኋላ ገበሬዎች ደው በጣም ጦርነት ትልቅ ጦርነት አለ ብዙ ሰው ሞተ ኢቨን ምርኮ ሁሉ ነበር ማለት ፎር ዩ ሰርፕራይዝ እንግዲህ በክልሎች መካከል የተደረገ ጦርነት እና ምርኮ ሁሉ የነበረበት ነው ባለፈው አመት ማለት ነው የዛሬ አመት ማለት ነው ስለዚህ አሁን ላይ you know አሁን የወልቃይትን ብቻም አይደለም እኮ ኢቨን ስለዚህ እስከ ምንድነው almost ጎንደር የሚባለውን አካባቢ በላይ ሞሎን ይዘው እንግዲህ ዳም ሪጅን አለ አይደለ እንግዲህ እሱን እንትኑን ማፕ ጎግለርስ ብታይ አሳያለሁ የቴት ቦታዎች ላይ እንደሆነ ማለት ነውና ሙሉ በሙሉ አማራ የሚባለውን አጥፍተው የትግራይ ማድረግ ነው እኔ አንዳንዴ በጣም ይሄ እብደት ይመስለኛል ምለ ያየው ያለውን እንደ ስንቱን ዝብ ጨርሰው ሊጨርሱት እንደሆነ አላውቅም አሁን የሲኤስኤስ ስታቲስቲክስ ተመለከተ በ 1984 ነው የመጀመሪያው ሆነ ያኔ ኤርትራኛ ጋር ስለነበረች በነጭ አቆጣጥር ማለት ነው 94 ሁለተኛው ተደረገ 94 ኤርትራኛ ጋር ነበረችምና ወያኔዎቹን በገቡ ከሁለት አመት ነው ከሶስት አመት በኋላ 91 ላይ ገቡትና ያኔ ነበር ያደረጉት ያኔ በትግራይ ክልል ውስጥ የሚኖር ያማራ ብዛት 89 ሺህ አካባቢ ላይ ነበረው ማለት እንግዲህ የወልቃይት ጠገዴ ወልቃይትና የወልቃይት ብቻ ማለት ነው ወልቃይት እንትን ላይ የነበረው ወደ 413 ሺህ ነው የነበረው ሁሉ ሙሉ በሙሉ በትግሬነት ነው የተቆጠረው ማለት
አማራነቱ ተገፎ
አማራነቱ ተገፎ በትግሬነት ነው የተቆጠረው ግን እሺ እነሱ አስቀመጡት 89 ሺህ ነው ብለን እንስብና ከ10 አመት ከ13 አመት በኋላ በ2007 ሌላ ቁጥር ተደረገ በ2007 ማለት የዛሬው ኦልሞስት 10 አመት አካባቢ ሊሆን 9 አመት ምናምን በተደረገው ቁጥራ እንግዲህ ሰው መራባት የሚችል ከሆነ የተወሰነ ቁጥር መጨመር መቻል አለበት
ትክክል
ኦኬ መራባት የማይችል ከሆነ አትሊስት እንኳን እንደው ከዛ አካባቢ ያሉት አማሮች በሙሉ መካናቸው ብለን እንስብና ባለው ያገሪቱ የዴዝ ሬት
ወስደ
ካልኩሌት ብታደርገው የተወሰነ ሊቀንስ ይችላል ነው ከ89000 ጥንቅ ሊቀንስ
ወይ ቀንሳል ወይ ይጨምራል
ያው ኖ ናቹራል ተፈጥሯዊ እንትኑን ካየሽ መጨመር
አለበት ግን የነሱን እንትን እንከተልና
በቃ መካኖች ናቸው ብለን እንስብ ግን እንግዲህ አገሪቱ ያላት የሞት ሬት አለ በዛ በታበጁ ራሱ እንግዲህ 3400 ሰው ነው ይቀንስም ይችላል ከ89000 ወደ 70000 ወርዷል ይሄ በጣም ሶ ፈኒ በጣም ማለት
ይጠይቅልን
ምን ይሄ ማለት እነሱ ባመጡት እንትን ስታቲስቲክስ መሰረት ነው ኢዝ ኖት ከዛ ትግራይ ላይ ብቻ አይደለም አሁን ለምሳሌ ድሬዳዋ ከ13 አሁን በሰነ 94 በነበረው ድሬዳዋ ላይ የነበረው ያማራ ህዝብ ብዛት 69 ሺህ ነበር ከ13 አመት በኋላ 68 ሺህ ደርሷል ሐረር ላይ 43 ሺህ ነው የነበረው በ94 አመት ተራት ከ13 አመት በኋላ 42 ሺህ ይገባል ይሄ ነው ኦሮሚያ ላይ የነበረው 11% ነው የነበረው በየክልሉ ንዝብ 11% ነው የነበረው
አማራው
13 አመት በኋላ ስንት ፐርሰንት ሆነ መሰለ 9% ሆነ ደቡብ ወደ 9% ላይ ነበረው ከ13 አመት በኋላ ወደ 7% ወርዷል በየክልሎቹ ስትመለከተው ቤንሻንጉል ጉሙዝ ሚነው ማይንድ ዩ እንግዲህ ቤንሻንጉል ጉሙዝ ያንን ሁሉስታ እስ በጣም ቶታሊ ዩ ኖ እብደት ነው
ምንድነው ቆይ ምንድነው የሚሰጡት ምክንያቱም አንድ የኢኮኖሚ ዴቨሎፕመንት ብቻ ሳይሆን በአንድ ሀገር ውስጥ በተወሰነ ጊዜ ህዝብ በሙሉ መካን ነው አትለውም ህዝብ በሙሉ ያልቃል አትለውም ቱ ሰም ኤክስተንት ትንሽም ቢሆን ያድጋል የዴዝ ሬቱን ወስደ ሁሉ ነገር ካልኩሌት አድርገን ኮንሲደሬሽን ወስደ ብታስበው መጨመሩ አይቀርም ለምንድነው ግን የሆነው በየቦታው የሚሰጡት ምክንያት አለ ቁጥሩን ከመናገር ውጪ የሚጠይቅስ የለም ምንድነው ብሎ የሚጠይቅ የለም
አሁን እነዚህ ነገሮች ምንድነው መሰለ አንዳንዴ you know እንትና አሁን ለምሳሌ ጆርጆሬን አኒማል ፋርም ስትመለከተው
ኦርዌልን
ስታየው እንግዲህ በጣም ከዛ ውስጥ አሳማዎቹ ናቸው አይደለ ጉልበተኛ ሆነው የወጡት ጉልበተኛው ነው አንድ ፈረስ ምንድነው ያለው በጌታዬ መልካም ፍቃድ 11 አመት ለመኖር ቻልኳል ዶሮዋ ምንድነው በጌታዬ መልካም ፍቃድ በሳምንት ሁለት እንቁላል ለመጣል ትችያለሁ ይለው ስለዚህ ያው ምንድነው በጌቶች መልካም ፍቃድ ከሆነ ሁሉ የምታደርገው ነገር ነው ከተባልክ ተቀበላለህ እንዴ ማለት መብት የለህም እንኳን እኮ ቁጥሩን ለመከራከር ቀርቶ እኮ አሁን ምንድነው አማራ ነኝ ስትል ራሱ አይደለም ተብለሃል
እኮ ነው ግን እኮ ለምሳሌ ጆርጅ ኦርዌል አኒማል ፋርም ላይ አሳማዎቹ ዘበኛ የከተሩት ከእንስሳዎቹ መካከል ውሾቹን ነው አይደል? ውሾቹን ዘበኛ አድርገው የነሱ ጠበቂ ያደረጓቸው።
ልብቻቸው የተከንተን ያሉት።
አዎ። እዚህስ ላይ ማን ነው እነዚህ ሰዎች ወይንም የትግራዮቹ ባለስልጣኖች ማን ነው ከነሱ ከአማራው መካከል አውጥተዋል ዘበኛ?
በትክክል አዎ። አሁን ወልቃይት ላይ ስትመለከት ያዴረመጽ አስተዳዳሪው ሰውዬ ስሙ ማስተዋሻ ላይ ያላችኋል አሁን ላይ አሁን አስተዳዳሪ ሆኖ ሰውዬ ማይንድ እሱ አይደለም ይላል አማራ አይደለም ይላል ከልጆቹ ጋር ሽሽቅ ይዳው ከኮሚቴዎቹ ጋር ማለት ነው ሽሽቅ ይገጥማል አንዳንዴ እኔ ማንነቴን ጥርት ያልኩ ትግሬ ነኝ ይላል ይነው እንትኑ ማለት ነው አለ መስፍን ራሱ ኮልቀይቴ ነች እንግዲህ ይላል አንዳንዴ በጣም እንትን ትላል ስለዚህ ከኛ መካከል እኮ ከጣሊያን ከነበረው ባንዶች ነበሩ አይደል ባንዶች ናቸው ኮርስ በራሳችን እንትን ሲሉ ነው የነበሩት እና አሁን በጥናትም ስለሆነ በጣም ሆዳም የሆኑ ሰዎች መርጠው ነው የምትፈልገው ገንዘብ ይሰጣል ምናልባት ከዛ በኋላ አብሮ ለማጥፋት ፊታራሪ ሆናል ባዴ ነው ስለዚህ እንዴ ያደረገ ያለው ማለት ነው
ባዴ ኦኬ አ 7 ደቂቃ ነው ቀረን ይሄ ገና 2 ሰዓትም እንደገና ብናገኝ እንድል እኔ ወደፊት ተስፋ አረጋለሁ በስልክ እንኳን ቢሆን ሰፊው ይይት እንደምናል ተስፋ አረጋለሁ ምንድነው መደረግ ያለበት ይሄ ችግር እንደዚህ ከሆነ ለኔ ጄኖሳይድ ነው አንድን ህዝብ ማጥፋት ነው ጥርግርግ አርጎ ማጥፋት ነው ምንድነው መደረግ ያለበት ይላሉ ጌታ እርሶ ምን እናደርግ
ምን እናድርግ የሚለው አንድና አንድ ነው የወያኔን ተንኮል ተረድቶ ወደ አንድነት መምጣትና ወያኔን በአንድነት መጣል ነው ዋናው ግን እንደ ምሳሌ የመጨረሻው እንደ ምሳሌ አንድ አባት የተናገሩት ምሳሌ ነበር ዛፎች ተሰብስበው ሰላማችን አጣን ማጤ ወይም መጥረቢያ አስቸገረን እኛ በምን ኖርበት ሀገር መጥቶ ይቆረጠን ነው ብለው ስብሰባ አደረጉ አሉ። አንዱ አብልጥ ተናጋሪ ከነሱ መሃል ተነስተ ምን ማጤት ላላችሁ ሱኮ ብረት ባዳ ነው። ዋናው እጀታው ነው የገደለን
የኛው ወገናችን እጀቱ የኛው
አሁንም በአደን እየተባሉ ኦፒዲኦ ምናምን እየተባሉ በወያኔ ስር ተቋቁመው ያሉት ተለጣፊዎች ነሱ ስነልቦና ሰጥቶ ወደ አንድነታቸው ቢመለሱ የኢትዮጵያ ንጻነት በቀላሉ ሊመጣ ይችላል አልበለዚያ ተሰገስጎ ግን የኢትዮጵያ ሰላም ብዙ አስቸጋሪ ይሆናል
እንመኛለን ጌታዬ ግን አይመስለንም እነዚህ ልቦና አግኝተው ይመለሳሉ በገንዘብና በሆዱ የሚገዛ ሰው ልቦና የሚያገኛ መስል ሙሉ ቀን ሰፊው ይት እናረጋለን ወደፊት ተስፋ አለኝ ከየትም ሀገር ብትሄድ ብዙ እንትኖች አሉ ኢንተረስቲንግ ነገሮች ግን ምንድነው ማድረግ ያለብን
አንቺም እኔ ማለት ጥያቄ አለኝ አንተ
5 ደቂቃ ነው ያለኝ 3 ደቂቃውን ሰጣሃለሁ
ወይ እንግዲህ ከቻልንም ተገናኝተን ወደ ዛሬ ሳምንት የሚቀጥልበት እንትን እናደርጋለን ይሄ በጣም አንገብጋቢ ነው ወሳኝ ነገር በተለይ ያወራን ስለዚህ እኛንም ያስቆጣን ይሄ ነገር አለ አማራው ምን ማድረግ አለበት እኛ መቼም መላው ኢትዮጵያ ነው ምንለው ግን እንደ ወልቃይትም ሆነ እንደ ጎንደርስ
አማራው ለዚህ ነገር ምን ማድረግ አለበት?
እኔ አማራው ምን ማድረግ አለበት ከሚለው ይልቅ እኔ አማራው ምን ሆነ የሚለው ነው አሁን እኔ ልነግርሽ የምችለው። ማለት አማራው ምን ማድረግ አለበት የሚለው የፖለቲካ ስትራቴጂስቶች እንትን ቢሉት ቢያወጡት ይሻላል።
አንተ ፋክት ብቻ
ማውጣት ፋክት ነው ለማውጣት የምችለው ማለት ነው። እርግጥ ነው መደራጀት አለበት ለምን ማለት መቻል አለበት ያንን ምልሽ ምንም እንትን የለው። አሁን እኔ አንዳንዴ ሳስበው ወደ የመን ወደ ሱዳን ወደ ሌሎች ሀገሮች ለመሰደድ ሰው ከሞት ጋር ግብ ግብ ይገጥማል። ለምን ነው ግን ካባገነን ጋር ግብ ግብ ያን ያክል መግጠጥ ማይ
መሞቱ
ካልሞቱ ካልቀረም
በማያውቀው ምድር ላይ ከመሞት
ከማያውቀው ምድር ላይ ከመሞት ለምን ነው ከዛ ጋር እንትን የሚለው? ይሄ ሁሌ የኔ ጥያቄ የሚሆንብኝ ነገር ነው። you know አሁን በአለም ላይ የተደረጉ ጀኖሳይዶች ነው የጁሾችን በተመለከተ አሜሪካን ሀገር ሬድ ኢንዲያንስ የሚባሉት እንትኖችን ቀይ ህንዶችን አሜሪካኖች በባዮሎጂካል ዋርፌር ስሞል ፖክስ ፊንታ የሚባለው
ፈንጣጣ
በሽታ በሱ እንዴት አድርገው እንደጨረሷቸው አውስትራሊያ ቦርጅኔሶችን ነው እንዴት አድርገው እንት እንዳሏቸው ሁቱና ቱሲን ምናምን ስትመለከት የዋይ ኦፍ አትሮሲቲ ይሄ ግድያ እንትኑን ስታየው ነው ብዙዎቹ አሁን አሜሪካና የአሜሪካውና የአውስትራሊያው ተመሳሳይነት አላቸው ባዮሎጂካል እንትኑ ማለት ነው። የጀርመን ላይ የተደረገውና ሁቱ ላይ ያለውም ይሁን የራሳቸው እንትን አላቸው። አማራው ላይ ግን ያልሆነ ነገር የለም። ማለት እንግዲህ እንትኖቹ ለምሳሌ ነው መተከልንም ያቀከው በ86 ዓመተ ምህረት በ86 በቀይና ጥቁር መንት እንትን ጦርነት በተደረገው በእያንዳንዱ በመቶ ከ50 እስከ 100 ሜትር ባለው መተከል ማለት 9 ወረዳ ነው በጣም ሰፊ ጫካ ያለበት ማለት ነው። ከ50 እስከ 100 ሜትር ባለ ርቀት ላይ የአንድ ወይም የብዙ ሰዎች የብዙ አማራ አስከሬን ወድቆ ማየት ይቻል ነበር ያኔ። ይብል እንግዲህ አስበው አንድ ዞን ነው 9 ወረዳ አለው በዛ ሁሉ ጫካ መካከል የአስከሬን ሽታ ሰክሮ ነበር። ይሄ ነው ይሄ እዚህ እንትን አይደለም በሐረር ያለውን በአርባ ጉጉ በምራብ አርሲ እና ምስራቅ አርሲ ማለት አርባ ጉጉ ምስራቅ አርሲ ነው ምራብ አርሲ ያለ ኮፈሌ ቆሬ እና ሌሎችን ስትመለከት በጣም እንደዚህ በቀላሉ ልታየው የምችለው ነገር አይደለም።
አድማጮቻችን ይሄን ውይይት ለኛም ለራሳችን እውነት ለመናገር አስደንጋጭ ነው ግን እውነቱን ከመጀመሪያ እንደተናገርኩት እውነቱን ቢመረንም መቀበል መቻል አለብን። ለርሱ መልስ ለመስጠት እንግዲህ አድማጩ ነው መስጠት የሚችለው። ይሄን ውይይት ግን በተቻለ መጠን ከሙሉቀንና ከአቶ አበራ ጋር በዚ በአካል እንኳን ባንገናኝ በካሉበት ቦታ ፈልገን በስልክ ይሄን ውይይት እንዲቀጥል ለማድረግ በኢትዮጵያ ድምጽ ሬዲዮ ቃል ይገባል። የመጨረሻ የሚናገሩት አንድ ጥመት
የመጨረሻ ለማሰግናችሁ ፈልጋለሁ በተለይ ለወንድም ሙሉቀን ማስ ሚዲያ ባልገባበት የወልቃይትን ጉዳይ ገብቶ ፍንጥርጡን ስለወጣ በጣም ላመሰግነው ወዳለሁ።
እኛም እውነቱን ስለወጣ ለኛም ስላካፈልከን ከፍ ያለ ምስጋና እናቀርብላለን። ወጣት ሙሉቀን ለርሶም አቶ በራ ከፍ ያለ ምስጋና እናቀርብልዎታለን። እንግዲህ አድማጮቻችን እስከ ሳምንት መልካም ሳምንት የምንላችሁ እኔ አህመድ
እኔም ሳምፔር
ጤና ይስጥልን በሰላም ያገናኘን እናንተንም እናመሰግናለን።
ማሊት ኩቱባና ወቀበኔ